የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ። አድማጮቻችን እንደምን ሰንብታችኋል? ያልን የተለመደውን የዘወትር ያክብሮ ሰላምታችንን በማስቀደም የዛሬ የካቲት 21 ቀን 2013 ዓመተ ምህረት ወይም እንደ አውሮፓውያን አቆጣጠር የፌብሩዋሪ 28 2021 ቅንብራችንን እነሆ ይዘን ቀርበናል። እንግዲህ ሁላችንም እንደምናውቀው በአገራችን ኢትዮጵያ በጎሰኝነት ለክፍት ያበዱት ህወሓት ወያኔና ኦነግ ኦፒዲዮ በጣምራ በደምና በስጋ የተዋሃደውን በታሪክና በባህል የተሳሰረውን አገር ለማስከበር አብሮ የሞተውን አብሮ የበላውንና የጠጣውን ህዝብ በጠላትነት እንዲቧደል በማድረግ ወደ እልቂት ያሸጋገሩት ነው። በተለይም ላለፉት 30 አመታት ያህል በህዝብና በአገር አንድነት ላይ ከፍተኛ ጉዳት ያደረሰውን የወያኔን ኮት የተከተለ ስልጣን ላይ የተቆናጠጠው ባለተረኛው የአብይ ኦነጋዊ ኦፒዲዮ አገዛዝ የበለጠ ጥላቻና መላያትን በማስፈን አገር ያወደመ ነው። ፈጣሪ በመልኩና በአምሳሉ ሲፈጥረን ያጎናጸፈን ጸጋዎች ሁላችንም የእርሱ ልጆች እንድንሆን እንድንዋደድና እንድንፋቀር እርስ በርሳችን እንድንተዛዘን እንድንከባበርና እንድንረዳዳ ነበር። ሆኖም በተለይም ባለፉት 30 አመታት በትግሬ ወያኔና በኦነግ ኦፒዲዮ ዘረኛ አገዛዝ ዘመን በጥላቻና በዘር የመከፋፈል ፖለቲካ መርዝ ተመርዘን አብረን በጋራ በአንድነት ተፈቃቅረን እንዳንኖር በመደረጋችን ትውልዱን ውድ የህይወት ዋጋ እያስከፈለው ነው። ዛሬም ሊቆይ ባልቻለው የኦነግ ኦፒዲዮ ፋሽስታዊ አምባገነን ዘረኛ አገዛዝ እና ወራሪ በተደረገ ዘር ማጥፋት ዘመቻ ህይወታቸው እንዲጠፋ የተደረጉትን ዜጎች ነፍሳቸውን ይማር እንላለን። በህወሓት ወያኔ እግር የተተካውና በነፍስ ማጥፋትና የዘር ማጽዳት ወንጀል የተሰማራው የኦነግ ኦፒዲዮ አገዛዝ በሚፈጽማቸው አያሌ ናዚያዊ ወንጀሎቹ ለፍርድ መቅረብ ይኖርበታልም እንላለን። ከዜጎች ህልውና መጥፋት ጋር በተያያዘ ከ453 ቀናት በፊት ወይንም አንድ አመት ከሶስት ወር በላይ በኦነጋውያን ታፍነው ደብዛቸው ስለጠፋው ያማራ ወጣት የዩኒቨርሲቲ ተማሪዎች እጣ ፈንታ አስመልክቶ ዛሬም ድምጻቸው በመሆን ከጎናቸው የቆምን መሆናችንን እንገልጻለን። እነዚህ ለጋ ወጣቶች ለዚህ መከራ የዳረጋቸው የአብይ ኦነጋዊ ኦፒዲዮ አገዛዝ መሆኑ በግልጽ ይታወቃል። ለዚህ የውንብድና ተግባር በቀጥታ ተጠያቂው ራሱ አብይ ነው። ለማንኛውም ህሊና ያለው ሰው የህሊና ድምጽ የሚነግረን ሐቁ የልጆቹ መታገት ከማንነታቸው ጋር የተያያዘ ነው። በደምና በአጥንት ነጻነትና አኩልነትን ለመቀዳጀት የተረዳት ውልድ አገሪቱ አታለች። በአሁን ወቅት ትውልዱና መሳዓትነቱን በወረቀት ላይ የሚተርክ እንጂ ሌሎች ለተሰውለት በእስር ስለሚንገላቱለት የመብትና የእኩልነት ትግል ማሰብ ቀርቷል። ስለመብት መናገር ህይወት ያስቀጠፈ ነው። ለወገን የሚቆሙትን በመንጋው ያስበላን ነው። ምናልባት ሁላችንም ባንሆን አብዛኞቻችን ከህወሓት ወያኔ መፈራረስ በኋላ ይቺ አገር ተመልሳ በነፍሰ ገዳይ አምባገነኖች ትመራለች ብለን አላሰብንም ይሆናል። በድጋሚ የከፋ አምባገነን መንጋ ጨካኝና ነፍሰ ገዳዮችን ዘራፊዎችንና ዘረኞችን ኢትዮጵያ ትሸከማለች ብለን ያሰብን ጥቂቶች እንሆናለን። መንጋው የአገር አንድነት ስጋት ከሆነ ቆይቷል። የአገራዊ ደህንነታችን ስጋት ሆኖ የቆየው የመንጋው አክራሪ ብሔርተኝነት ሂዶ አገር የማፈራረስ ጉልበቱን አዳብሯል። ወደ አውሬነት የተለወጠው መንጋ ከመንግስትነት ባህሪ ወርዶ በገዳይና በአስገዳይነት እየሰራ ነው። የዛሬቱ ኢትዮጵያ እንደ አገር በመታደርገው ጉዞ ውስጥ በአንድ ወሳኝ የታሪክ ኩርባ መንገድ ላይ ትገኛለች። ያለፉትን 40 ያህል አመታት የመከራ የግጭትና የድህነት ታሪኳን ፍቃ ታላቅ አገር ለመገንባት በቅድሚያ ከገባችበት አዘቅት የሚያወጣት ልዩ ምድራዊ ተአምር እየተበቀች ነው። የተሻለ መጻይ ጊዜን በጋራ መሰዋትነት ውን ማድረግ ካልተቻለ መጨረሻችን አስከፊ ነው። በመደናበር እና በቅጥፈት አገር የሚያተራምሰው የኦነግ ኦፒዲኦ መሪ አብይ በአገሪቱ አጣ ፈንታ ላይ ቀይ መስመሮችን ካለፈ ቆይቷል። አገሪቷ ልትወጣ ወደማትችለው የከፋ አዘቅት ውስጥ ከቷታል። መፈራረሳችንን እውን የሚያደርጉ ሁኔታዎች ተከስተዋል። ከጥፋት የመዳን ተስፋዋ እጅግ አሳሳቢ ሆኗል። አዳኝም የለም ጠመንጃም የለም ብላ ጭንቅላቷን አሸዋ ውስጥ እንደቀበረችው ሰጎን ሁሉንም ለመርሳትና የሆነውን ነገር ሁሉ እንዳልሆነ ለመቁጠር ከኤሊ ቅርፊት የጠጠረ ምሽግ ሰርተን መንጋውን ለመመከስ ሳይሆን ዝምታን ስለመረጥን መጪውን የጥፋት ዘመን አክብደነዋል። ከእንግዲህ የቀረን የመንጋውን ፍርድ መቀበል ነው። መንጋው መሪ አለው። ራሱን ከአጼዎች የመደበ መሪ አለው። 40 ዓመት እንደሚገዛም ራዩን ይናገራል። ምግባሩም ንግግሩም ሆነ ፖለቲካው ህብረተሰቡን እየበከለ ነው። ከሁሉም በላይ ለሰው ልጅ ህይወት ደንታ የለውም። እንዲሁም ሆኖ ግን ተላላኪና አሽቃባጭ ባንዳ አላጣም። አብይን የወለደው የመረቀዘው ወያኔ በመሆኑ እጅግ አስከፊና አሰቃቂ ወንጀል ድርጊቶች በመንጋው ሲፈጸም በደስታ ይመረቅናል። የሰው ልጅ አካላት በቆንጨራ መከተፍ፣ የህፃናትና የእናቶችን መደፈር፣ የሰው ስጋ በእሳት መንጨርጨር የመንጋው መሪ የአብይ እጅ እንዳለበት በእርግጠኝነት መናገር ይቻላል። በመንጋው ዘመን የግፍና በደል ጽዋ በአገሪቷ ምድር ሞልቶ በግፍ ፈሷል። ኑሮም እንደሬት መሯል። ፍትህ ነጻነትና መብት እንዳይታሰብ አድራሻውን አጠፍተውታል። ከኦነግ ኦፒዲዮ አገዛዝ እውነተኛ ዲሞክራሲ፣ ሰብአዊ መብቶች መከበር፣ ግልጽነትና የህግ የበላይነት መረጋገጥ፣ ሰላምና መረጋጋት እንዲሁም እኩልነት ይመጣል ብሎ መጠበቅ ቀቢጸ ተስፋ ከመሆኑም በላይ ላም ባልዋለበት ኩበለቀማ ይሆናል። አገዛዙ ራሱን በበጎ አቅጣጫ የሚለውጥ አይደለም። በተረኝነት አባዜ ውስጥ ያለ ክፉና መርዘኛ አገዛዝ ነው። ይህን ዘረኛና መርዘኛ አገዛዝ መንቅሎ መጣል የራሱ የተውልዱ ኃላፊነት ብቻ ነው። ከዚህ ቀጥለን የዕለቱን ስርጭታችንን እናስተዋውቃለን። በቅድሚያ አንድ ጽሑፍ ይነበባል። የጽሑፉም ርዕስ የኦሮሞ አክራሪ ብሔርተኞች አብንን የሚፈሩበት ምስጢር ምንድን ነው ይላል። በመቀጠልም አንድ ግጥም እናስደምጣለን። ከግጥሙ በኋላ ሳምንታዊ አበይት ዜናዎች ይቀርባሉ። በመቀጠልም በኢትዮጵያ አንድነት ሬዲዮ ስለ አድዋ ድል 125ኛ ዓመት ምክንያት በማድረግ የተሰናዳ መልእክት ይደመጣል። በመጨረሻም ከጽሑፍ ባልደረባችን ሰው ምን ያህል መሬት ይፈልጋል በሚል የተጻፈ ጽሑፍ ካስደመጥን በኋላ ሳምንታዊ ስርጭታችን ይጠናቀቃል። እንግዲህ የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል። የኦሮሞ አክራሪ ፖለቲከኞች አብንን የሚፈሩበት ምስጢር ምንድነው? ሸንቁጥ አየለ። ታየደ እንደአ የሚባል ኦነግ ኦህዴድ ሰሞኑን አብንን ለምን ተቃወምኩት የሚል ትንታኔ ሲሰጥ አይቼው አሳቀኝ። በቃ እነሱ ብቻ ብልጥ ይሆኑ ይመስላቸዋል። ታየደ እንደአ የዝንጀሮ ተጠየቁን ድርድሮ አብንን የተቃወምኩት በዚህ ምክንያት ነው ይለናል። የኦሮሞ አክራሪ ፖለቲከኞች አብንን የሚቃወሙበት ዋናው ምክንያት ግን የብሔርተኝነትን ጉልበት ስለሚያውቁት ነው። ብሔርተኝነት ጉልበቱ ጉድ ነው። ለምሳሌ እኛ ካህናቸው ያልናቸው የተዋህዶ ቀሚስ የለበሱ የኦሮሞ አክራሪ ካህናት ከአክራሪ ኦሮሞ ፖለቲከኞች ጋር ወግነው ኦርቶዶክሶች በተጨፈጨፉ በሰሞን መስቀላቸውን ወርውረው ቀሚሳቸውን በጀለብያ ቀይረው ክርስቲያኖች በኦሮሚያ መታረዳቸው ልክ ነው። እንዳውም የታረደ የተገደለ ክርስቲያን የለም። የተጨፈጨፉት ክርስቲያን ነን የሚሉ ሚኒሊክን ተከትለው የሄዱ ሰዎች ናቸው ብለው ጥቂት ሳይቀፋቸው ከክርስቶስ ይልቅ የብሔራቸው አክራሪ ፖለቲከኞች ጉዳይ በልጦባቸው ምስክርነት ሲሰጡ ነበር። የትግሬ አክራሪ ብሔርተኛ ፖለቲከኞችን ባህሪው ይሄው ነው። ግማሽ ሚሊዮን አማሮች ከጉራ ፈርዳ በተፈናቀሉ ሰሞን ጉራ ፈርዳ በመሄድ ከአንድ ሺህ ገጽ በላይ ሰነድ አዘጋጅተን ነበር። ይህንን አንድ ሺህ ገጽ የተከተለ ሌላ ከሁለት መቶ በላይ ገጽ ያለው በጉራ ፈርዳ ባሉ 24 ቤተክርስቲያኖች ላይ የደረሰውን መቃጠል መፍረስና መዘረፍ የሚያብራራም ሰነድ አዘጋጅተን ነበር። በራሴም እጅ ለአንድ አባቶች ኮፒውን አስገብቼላቸው ነበር። ኮፒውን ከሰጠዋቸው አንዱ ታዳ አንድ አክራሪ የህወሓት ካድሬ የሆኑ መልእክሴ መሳይ ሰው ነበሩ። እሳቸውም እንደ አክራሪው የኦሮሞ ፖለቲከኞች ካህን እየሳቁ እነዚህ እኮ ተፈናቀሉ አይባልም፣ ቤተክርስቲያናቱም ያለ አግባብ የተሰሩ ናቸው፣ ዛፍ ጨፍጭፈው ነው የተባረሩት እየተባለ ነው ሲሉን የመለስን ንግግር ደግመውልኝ ነበር። እኔም በጣም በህይወት ዘመኖት ከዚህ የበለጠ መከራ በትግራይ ህዝብ ላይ ሲወርድ ያያሉ። አሁን አይኖትን የጨፈኑት እና በቤተክርስቲያን ጥፋት ላይ የተሳለቁት ዛሬ ቤተክርስቲያኑ የአማራ ቤተክርስቲያን ነው ብለው ነው። ነገ ግን በትግሬ ክርስቲያኖች ላይ ከዚህ የበለጠ መከራ እንደሚወርድ እንዳይጠራጠሩ ብዬ ከቢሮአቸው መውጣቴ ትዝ ይለኛል። ዋናው ነጥብ ምንድነው? ዋናው ነጥብ የብሔርተኝነት ጉልበት ብሔርተኞቹ የኦሮሞና የትግሬ አክራሪዎች በደንብ ያውቁታል። ኢትዮጵያን ተባብረው ያፈርሷትና ኢትዮጵያዊነትን ወደ ብሔር ደረጃ ዝቅ ያደረጉት ይህንኑ የብሔርተኝነት ጉልበት ተጠቅመው ነበር። ኢትዮጵያዊ ነው ብለህ ያልከው ሰውዬ የነገዱና የዘሩ አክራሪ ፖለቲከኞች ወንጀል ጉዳይ ሲሆን አይኑን ጨፍኖ ወንጀላቸውን ይደግፋል። እንኳን ሊቃወማቸው እንዲያውም ምክንያት እየፈለገ ያገናቸዋል። ደም ከውሃ ይቀጥናል እንዲሉ ነው ነገሩ። ካህን ነው፣ ፓስተር ነው፣ ምሁር ነው፣ የሀገር ታሪክ አዋቂ ነው፣ ምርጥ ኢትዮጵያዊ ነው የተባለው ሁሉ የራሱ ነገድ አክራሪዎችን ወንጀል አይቃወምም። ሚሊዮን ኢትዮጵያውያን በአክራሪ የኦሮሞ ፖለቲከኞች እጅ ሲፈናቀሉ፣ ሲሳደዱ፣ ሲገደሉ፣ ሲጨፈጨፉ አንድም የኦሮሞ የፖለቲካ ፓርቲ ወጥቶ ይህንን ያወገዘ የለም። ይባስ ብሎም ካህን ያልናቸው ሳይቀሩ መጨፍጨፋቸው ልክ ነው፣ የተጨፈጨፉት ሚኒሊክን ተከትለው የሄዱት ናቸው እስከ ማለት የተራመዱ ናቸው። የብሔር ፖለቲካ ለሚስጥር አስተማማኝ ነው። ወዳጄ ብለህ ካንተ ጋር ተኝቶ ከነገዱ አክራሪ ፖለቲከኛ ጋር ሲሻተት ታገኘዋለህ። ነገዱ ነዋ። ደም ከውሃ ይቀጥናል ይባል የለም። የብሔር ፖለቲካ ጉልበቱ ብዙ ነው። ጭፍን ደጋፊዎች፣ በጥላቻ ያበዱ ተከታዮች፣ ገንዘባቸውን ለእኛ ነገድ ለሚሉት ፖለቲካ ለመመደብ የማይሳሱ ጨካኝ ደጋፊዎችን ያፈራልሃል። የነገርካቸውን ሁሉ የሚያምኑ አምላኪ ተከታዮችም ያፈራልሃል። በመሆኑም የኦሮሞ አክራሪ ፖለቲከኞች እነሱ አማራን የሚያሳርደውን መርዛማ ትርክታቸውን ተሸክመው ትውልድ እያበላሹ ሀገር እያመሱ ያዩትን ሜዳ ሁሉ የእኛ ነው እያሉ አማራ በነገዱ ሲደራጅ የሚከተለውን ነገር ያውቁታልና ይቃወማሉ። አገሪቷን የትግሬ አክራሪ ፖለቲከኞች 27 ዓመታት በዘር ፖለቲካ ከረጢት ውስጥ ሆነው ሲመሯት እንደነበር አሁንም የኦሮሞ አክራሪ ፖለቲከኞች በዘር ፖለቲካ ከረጢት ውስጥ ሆነው ኢትዮጵያን እያመሷት የዘር ፖለቲካ አደረጃጀትን ይቃወማሉ። የአማራን ዘር ለማጥፋት ከቤንሻንጉል እስከ ወለጋ፣ ከወለጋ እስከ ሐረር፣ ከሐረር እስከ መላው ኦሮሚያ እየሰሩ ሳለ አማራ ራሱን እንዳያድን በነገዱ አይደራጅ ይሏል። እነሱ ብልጥ መሆናቸው ነው። የዘር ፖለቲካ ጅብ ነው። ሆኖም ጅም ከሚበላክ በልተው ተቀደስ እንደሚባለው የአማራ ሕዝብ ራሱን ለረጅሙ ትግል ማዘጋጀት አለበት። የዘር ፖለቲካ ከኢትዮጵያ በሕግ እስኪታገድ ድረስ አማራዎች በስፋት በነገዳቸው መደራጀት እንዲሁም ከሌሎች በኢትዮጵያዊነት ከተደራጁ የአማራ ሕዝብ ወዳጅ ከሆኑ ኢትዮጵያዊ ድርጅቶች ጋር አብሮ መቆም ይገባቸዋል። ምክንያቱም የአማራ ሕዝብ አሁን ጥምር የህልውና አደጋ ከፊቱ ተጋርጦበታልና። አንደኛው በራሱ በነገዱ ላይ የተጋረጠ የህልውና አደጋ ሲሆን ሁለተኛው እንደ ሀገር ከሌሎች ኢትዮጵያውያን ጋር የሚጋራው የሀገሪቱ ህልውና ጉዳይ ነው። እንደ ኦህዴድ ኦነግ ያለ ኃይል ሳይከስም የአማራ ህዝብ ሰላም ያገኛል ከመጨፍጨፍ ይድናል ብሎ የሚያስብ ሞኛ አማራ ምሁር ብዙ ነው። ህውሃት 27 ዓመታት ያሳረደችው ያስጨፈጨፈችው የአማራ ህዝብ በሰፋና በከፋ ጥልቀት በኦህዴድ ኦነግ መዳፍ ውስጥ ገብቷል። ለመላው የኢትዮጵያ ህዝብ ብቸኛው መፍትሄ የብሔሩ ፖለቲካ ስሩ ተነቅሎ ተቀጥቅጦ መቃጠል ሲችል ነው። ይህ ግን አሁን ምኞት እንጂ እውነት አይደለም። አንዳንድ አስመሳዩ ታዲያ የብሔር ፖለቲካ መጥፋት ካለበት ለምን በብሔር መደራጀት ያስፈልጋል የሚል ጥያቄ ሊጠይቁ ይችላሉ። በኢትዮጵያዊነት እንደደራጅ ብለህ በጠራቸው ግን የነገር ገመድ ጎትተው ይዘው በመምጣት ጠልፈው ያንከባልሉሃል። የአማራን ህዝብ በነፍጠኝነትና በቅኝ ገዥነት የሚኮንን ቆሻሻ የፖለቲካ ትርክት በእናንዳርጋቸው ጽጌ መናምንቴ መጻፍ ያጣቀሱ ይዘው መጥተው አብረን የፖለቲካ እንስራ ይሏል። ቀድመው በትንታኔ ገለውህ ህዝብህንም ወንጀለኛ አድርገው ዞረው ሳፍሩ እንደ ኢትዮጵያዊ ድርጅት አብረን እንሰለፍ ይሏል። ስለዚህ የአማራ ህዝብ እንደ ሁኔታው ሁለት አይነት እንቅስቃሴዎች ያጣመረ መጓዝ ይኖርበታል። በህብረ ብሔር ተደራጀ የሚባሉት እንደ ግቦ ሰባት አይነት ድርጅቶች አማራን ህዝብና ኢትዮጵያን በአንድ ጊዜ ለኦነግ ወህደድ ለቆረጣ ትርፍ አሳልፈው ሲሸጡ አስተውለናል። ግቦ ሰባት ኢዜማ ውስጥ የተሰባሰቡ ጸረ አማራ ኢትዮጵያዊነት ፖለቲካ እናራምዳለን ባዮች ከኦነግ ወህደድ ጋር እየተግማሙ በአንድ መልኩ ደግሞ አማራ ሲጨፈጨፍ የዘር ፍጅት አማራ ላይ ተደረገም ከመአለት ዘለው የዘር ፍጅት ተፈጸመ አትበሉስ ከመአለት ዘልቀዋል። ስለሆነም በርካታ ካሃዲያንና ጸረ አማራዎች በህብረ ብሔር ድርጅት ስም ተሰክስገው የአማራን ህዝብ ለማስፈጀት ሲንቀሳቀሱ ስለሚችሉ አሁን ብድግ ብሎ የአማራ የብሔር ፖለቲካ ድርጅት ያስፈልግ ማለት ሞኝነት ነው። ኢትዮጵያ በነገድ የፖለቲካ ድርጅት እስከተመረጠ ድረስ የአማራ የፖለቲካ ድርጅት ወሳኝ ነው። ሆኖም የመዳረሻ ጉዞው እና ግስጋሴው ኢትዮጵያን ማዳን ኢትዮጵያ እጅ ማድረግ አላማቸው ካደረጉ ኃይሎች ጋር ተባብሮ መስራት ብሎም ኢትዮጵያን ማዳን መሆን አለበት። ለአብይ ድጋፍ ሰልፍ በኦሮሚያ ሲደረግ አብይ ሆን ብሎ አብን ጠላት ነው የሚል መፈክር አስይዞ ካሶታ በኋላ ያንን የሰልፈኞች ፎቶ በጠቅላይ ሚኒስትሩ በራሱ ፔጅ ላይ ለጥፎት ነበር። እና ምነት አየድ እንደ አጭንቅላታቸው የአማራ ፖለቲካ ድርጅት ፈጽሞ እንዳይኖር ነው እንጂ የአብን ጉዳይ አይደለም ያስጨነቃቸው። እነት አየ ደንደ አጭንቀት አማራን በኦነግ ወህደት ሲያስጨፈጭፉት ለአማራ አንድም ድምጽ የሚሆን ኃይል አለመኖሩን ማረጋገጥ መፈለጋቸው ነው። ይቅርታ አንዳንድ የሶሲዮሎጂ ባለሙያዎች የጋብቻ ፖለቲካ የሚባል ቀልድ የለም የሚሉት ነገር እኛ ሀገር ደጋግሞ ታይቷል። የአማራ ህዝብ ከትግራይ ህዝብ ጋር የጋራ ታሪክ አለን፣ ሃይማኖታችን አንድ ነው፣ ባህላችን አንድ ነው፣ ጥቂት የተለያየ ነው በቋንቋችን ነው እንጂ የሚል እምነት ቢኖረውም ከትግራይ ህዝብ የወጡት ህውሃታውያን የሰሩት ግፍ የአማራ ህዝብ በዘመናት ታሪክ ውስጥ ተጽፎም አይገኝም። የህውሃት የራሳቸው ግፍ አልበቃ ብሎ ወንጀለኛ ሐሳቢያቸውን ሌሎችን እስከ ማሸከም ድረስ ሄደዋል፣ ተሳክቶላቸዋል። ዛሬም ህውሃት የወለደቻቸው ኦህዴድ ኦነግ ውስጥ የተሰገሰጉ አንዳንድ ሰዎችን በእናታቸው እንደናቸው ከዚህ አካባቢ ናቸው በአማራ ህዝብ ላይ ጭካኔና ጥላቻ ያላቸውም የሚል እዚህና እዚያ የሚተርክ ንትርክ ቢኖርም እውነታው ግን ሁሉም ኦነጋዊ ኦህዴዳዊ በአማራ ህዝብ ላይ የዘር ፍጅት በማድረግ የተስማማ ብቻ ሳይሆን የአማራ የዘር ፍጅት እንዳይነገር የወሰነም ነው። ለዚህም ነው አማራው አንድ ድምጽ እንዳይኖረው አብንን ደካማ ለማድረግ ከቻሉም ለማክሰም ኢዜማዎች ከተሰገሰጉት ሸቃጭ ፖለቲከኞች የኦነግ ኦህዴድ ተላላኪዎች እስከ ዋንኞቹ የኦህዴድ ኦነግ ካድሬዎች እንዴት አየደንዳ አብንን መቃወማቸውን ስም አጥፋታቸውን የቀጠሉት። የንቀታቸው ንቀትም አማራ በአዲስ አበባ ከተማ ላይ ሊመረጣ ይገባውም እስከማለት የተራመዱት። እንግዳ ሰው ቤት ገብቶ ባለቤት ነኝ እንደማለት ነው። የብሔር ፖለቲካ ጅብ ነው። ጅብ ከመበላ በልተው ተቀደስ እንዲሉ ነገሩ። የብሔር ፖለቲካ በህግ ከኢትዮጵያ እስኪታገድ ድረስ አማራ በነገዱ እየተደራጀ ኢትዮጵያን የሚያድን ሌሎች አማራ ወዳጅ ከሆኑ ኢትዮጵያዊ ድርጅቶች ጋር ደግሞ ተባብሮ ኢትዮጵያን ለማዳንም እጅ ለማድረግም መስራት የብልሃት ጉዞ ነው።
ዜና ረፍት በስዊድን ለብዙ አመታት ይኖሩ የነበሩት አቶ አበባ አዳሙ ያለፈው ሐሙስ የካቲት 18 ቀን 2013 ዓ.ም ወይንም እንደ አውሮፓ አቆጣጠር ፌብሩዋሪ 25 2021 በድንገት ያረፉ መሆናቸውን ከቤተሰብ በደረሰን ዜና ለመረዳት ችለናል። አቶ አበባ አዳሙ ያንዱ ልጅ አባት ነበሩ። በስቶኮልም የሚገኘው ኢትዮጵያነት ሬዲዮ ለአቶ አበባ አዳሙ ልጅና መላው ቤተሰብ እንዲሁም የቅርብ ጓደኞች የተሰማውን ሐዘን በመግለጽ ለሉ እግዚአብሔር ጽናቱንና ብርታቱን እንዲሰጣቸው ይመኛል። አርማጮቻችን በስቱዲዮ ላይ ያጋጥመ አንዳንድ ቴክኒክ ሰቶች አሉ። ይቅርታን ጠይቃለን። አንዳንድ የመዝናኛም ወይንም ለመልእክቶቻችን ያዘጋጀናቸው ሙዚቃዎች ለመጫወት ስላልቻልን ወደሚቀጥለው ፕሮግራም እንሸጋገራለን። እንግዲህ ባሉን ሰዓቶች የቀሩን ጊዜ እናጠቃላለን። ሙዚቃውን እንግዲህ ለዛሬ ለማስተላለፍ ያልቻልንበት ምክንያት እንግዲህ እንድትረዱልን በማሰብ ነው ይሄን ማስተዋቂያ ተናገርነው። ቀጣው ወደ ዜናዎች እንሸጋገራለን። አርማጮቻችን ከዚህ ቀጥሎ የሳምንቱ አበይዘናዎችን አስደምጣለን። ነጻነት ወዳለ ሆነው የዓለም አቀፍ ህዝብ በሙሉ መመኪያ ሆነው ያደዋድል 125ኛ ጊዜ ፍታችን ማክሰኞ ተከብሮ ይውላል። ይህን ቀን ኢትዮጵያውያን በታሪካቸው በድሉ ትክክለኛ የነጻነት መንፈስ ለማክበር ያልታደሉት የህዋት ወያኔ ከስልጣን ላይ በነበረበት ዘመንና አሁን በትረኛው የሆነ ኦፒዶ አገዛዝ ነው። ያደዋድል ሲነሳ ምን ጊዜም ተነጥሎ የማይቀረው የኢትዮጵያውያን አብረኞች እየመሩ ጦርነቱን በድል የተወጡት ታላቁ ንጉሠ ነገሥታችን ዳግማዊ አጼ ምኒልክና ባለቤታቸው እቴጌ ጣይቱ ብጡል ብርሃን ዘኢትዮጵያ ናቸው። በእኚህ ታላላቅ ኢትዮጵያውያን መሪዎች ስር ቁጥራቸው በመቶ ሺዎች የሚቆጠሩ አርበኞች በየጦር መሪዎቻቸው ስር ተሰልፈው ለውዲቱ አገራቸው ህይወታቸውን ገብረዋል። ደማቸውን አፍስሰዋል። አጥንታቸውን ከስክሰዋል። ኢትዮጵያን ጀግንነት የታየበትና የጥቁር ዘር ሁሉ የኮራበት የበላይነት ሲሰማቸው የነበሩት ነጮችም ልካቸውን ያወቁበት ታላቁ ያደዋ ድል ጉልህ ድርሻ ያላቸው ጀግና አርበኞች ሁሉም የኢትዮጵያን ነገድ ይወጡ ነበሩ። ያደዋ ድል ለኢትዮጵያን የማንነታችን መገለጫ የልዕነታችን ተከትሎ ጥቁር ህዝብ በእያለበት ሁሉ ኢትዮጵያዊነት ለተባለ ብርቱ የሃይማኖትና የፖለቲካ እንቅስቃሴ መሰረት ሆኖ አገልግሏል። በዶያ ተዋጋው የጣሊያን ጦር በቁጥር ብዛትም ሆነ በዘመናዊ ጦር መሳሪያውና የወታደሩ ጥራት በአፍሪካ ምድር ታይቶና ተሰምቶ የማይታወቅ ማንንም የአፍሪካ ሀገር ያልተጋፈጠው የጦር አይነት ነበር። ይህን ጦር በዓለም የመጀመሪያዋ በአሸናፊነት የተወጣችው ብቸኛ ኢትዮጵያ ብቻ ነች። እስከዛሬ ድረስ ወራሪዎቹና አጋሮቻቸው ይህን ናቅ ሊቀበሉት አልቻሉም። ውርደትን ስለተኮናነቡበት ሲሆን አድዋን ድል በተመለከተ ቅንጅዎች ሊቀበሉት ያልፈለጉበት ምክንያት ኢትዮጵያውያን ያሸነፉት በጦርነታቸው ስልትና ቅንጅት ባሳዩት ትብብርና ጀብዱ ካላቸው አገር ፍቅር ስሜትና ወኔ የተነሳ የሚወዱት አገራቸውን ከጠላት እጅ ለመከላከል ደማቸውን እስከ ማፍሰስ አጥንታቸውን እስከ መከስከስ ድረስ ቆረጥ በመሆናቸው ነው። የዓለም ህዝብ ልዩ አርማና መመኪያ ሆኖ ትግል በአስ እና ክብር ለቀደመው ትውልድ ያለና ክብሮት ለመግለጽና ከዚያም አልፎ የነሱ ጀግንነት ለተተኪው ትውልድ ይህልና ደወል በመሆን ያንድ አገር ያንድ ህዝብ ታሪክ ያ ሆኖ እንዲጠበቅ አደራ ተቀባይነትና ፈጻሚዎች እንድንሆን በማሰብ ሲሆን የኢትዮጵያችንንም የውስጥና የውጭ ጠላቶች በቀደሙት አባቶቻችንና እናቶቻችን አክብሮ ታሪክ ለመቅጣት ኢትዮጵያዊ ተሐድሶ መንፈስና ብሩህ ተስፋ እንዲፈነጥቅብን በመመኘት ነው። በአድዋ ጦርነት ተፈለሙት ባለድሎቹና እንዲሁም በፋሽ ጣሊያን ጋር ሲፈለሙ የነበሩት አብዛኛዎቹ ጀግኖች እናቶችና አባቶች ዛሬ በህይወት የሉም። ከመቃብር በላይ የሚሉ ስማቸው ግን ለዘላለም በትውልድ ሲዘከር ይኖራል። የአድዋ ድል መንፈስ ለዘላለም ይኖር። የዓለም አቀፍ መንግስታት ጣልቃ ገብነት ያሳደረው ተጽዕኖ ምክንያት በትግራይ አጥኚ ቡድን የሥራ ጉብኝት እያደረገ መሆኑ ተገለጸ። በአንዳንድ የዜና አውታሮች እንደተገለጸው ከሆነ ከጦርነቱ ጋር በተያያዘ የሰብአዊ መብት ጥሰት መፈጸሙን ይፋ እያደረጉ ነው። በተለይም የሻቢያ ጦር በትግራይ ውስጥ ለፈጸማቸው ግፎች በአይን ምስክሮች የተደገፉ መረጃዎች እየወጡ ነው። የአብይ አገዛዝ ጦርነቱ ሲቀሰቀስ የሻቢያ ወታደሮች ወደ ኢትዮጵያ ምድር አልገቡም የሚል መግለጫ መስጠቱ የሚታወስ ሲሆን የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ከሰሞኑ በሰጠው መግለጫ ላይ ደግሞ የሻቢያ ወታደሮች የበቀል እርምጃዎችን ፈጽመዋል የሚል ዘገባ አቅርቧል። የወያኔ ሸሪክ በመሆን በኢትዮጵያ ሲፈጸሙ የነበሩትን ግድያዎችን ማፈናቀሎችን በዝምታ ሲያየ የነበረው አምነስቲ ኢንተርናሽናል በጸረ ኢትዮጵያ ኃይላት የሚሰጠው መመሪያ በመከተል በትግራይ ስለተፈጸሙ ግድያዎች ተንተርሶ የአብይን አገዛዝ ተጠያቂ እያስደረገ ነው። ይድርጅት ወመተከና በሌሎችም የኢትዮጵያ ክፍሎች በኦነግ ኦፒዶ እየተፈጸሙ ያሉ ወንጀሎችን አስመልክቶ ያቀረበው ሪፖርት አልነበረ። ዋቱ ያኔ ለዘመናት ከጸረ ኢትዮጵያ ኃይል አጋተ በሰጣጥሮ አገሪቷን ሲዘርፍና ሲያዘርፍ በመቆየቱ ወዳጆቻቸው የጮሁላቸው ነው። ይኑተን ተርሶ ያብያገዛዝ በበኩሉ የተሳሳቱ መረጃዎች እየተሰጡናቸው የሚል ክስ ሰንዝሯል። ተማራዎች ተመርጠው በማይካድራ ዘግናይ ጭፍጨፋ ስትካሄደባቸው ጉዳይ አምነስቲ ኢንተርናሽናል አንዳችም ዘገባ አላቀረበም። ይህም ያሳየው የዋቱ ያኔና አምነስቲ ኢንተርናሽናል የጋራ የጸረ አማራ አቋም ጉሉ አድርጎ አሳይቷል። የሻቢያን ጦር ከትግራይ ለቆ እንዲወጣ በሚመለከት የአሜሪካ መንግስት ቀደም ሲል አቋሙን መግለጹ ይታወሳል። በቅርቡም የአሜሪካ መንግስት ለኢትዮጵያ ለልማት ማካሄጃ የሚሰጠውን ድጋፍ ለመልቀቅ በትግራይ ውስጥ ከሚካሄደው ጦርነት ጋር ማያያዙንም ይታወሳል። ከአንዳንድ ታማኝ ምንጮች እንደተገለጸው ከሆነ የአብይ አገዛዝና የሻቢያ መሪ በጣምራ በትግራይ ፈጽሞታል ለሚባለው የሰብአዊ መብት ጥሰት የማስወገዝ ውሳኔ በተባበሩት መንግስታት በኩል የማሳወቅ እርምጃ ያስወስዳሉ የሚል ሲሆን፣ ስለ ጦርነቱን በድርድር ማሰሪያ እንዲያገኝ ለማድረግ እየተገፋ መሆኑንም ለመረዳት ተችሏል። የአባይን ግድብ ግንባታ ፈጻጸም ላይ የሚደረገው ተጽኖ እየበረታ ነው ተባለ። ለግድቡ ኃይል ማመንጫ የሚሆነውን የውሃ ክምችት በ3ና 4 አመት ጊዜ እንዲሞላ የተያዘው ቅድ ሊስተጓጎል ይችል ይሆናል የሚለውንም ስጋት ፈጥሯል። በ7 ቢሊዮን ሜትር ኪዩቢክ የውሃ ብዛት ለማከማቸት የተገነባውን የመጀመሪያው ሙሌት ባለፈው አመት የክረምቱን ወራት ተንትርሶ የተከናወነ ሲሆን፣ በዚህ አመት የታቀደው ሁለተኛው ሙሌት የሚያከላክል ዘመቻ በግብጽ በኩል እየተካሄደ ነው። ግብጽ ለዚህ አቋማዊ መከራከሪያ ሐሳብ ያደረገችው ደግሞ ሶስቱም ተፋሰሽ ሀገሮች ስምምነት ላይ መድረስ ይኖርባቸዋል የሚል ነው። ይህን አቋማውን በተለያዩ ጊዜያቶች ስታንጸባርቅ ቆየ ሲሆን፣ በአሁኑ ወቅት ከሱዳን ጋር ጥብቅ ወዳጅነቷን በማጠናከር የኢትዮጵያን ሉዓላዊነት እየተዳፈረች ነው። ሱዳን ከኢትዮጵያ መሬት የመውሰድ ጥያቄ ወደ ጦርነት ስላስገባትና ለዚህ ዓላማው መሳካት የግብጽንና የቀሩትን የአረብ ሀገሮች ድጋፍ ስላስፈለጋት ወደ ግብጽ መወገኗን ግፋ አድርጋለች። በመጀመሪያው ዙር ሙሌት ወቅት በገለልተኝነት ይዛ የነበረውን አቋሟን ለውጣ የኢትዮጵያ ተቀናቃኝ ሆናለች። በመሆኑም ኢትዮጵያ እንደ ነጻ አገር ለምትወስደው አቋም ተጻራሪ በመሆን ከለየላቸው የኢትዮጵያ ጠላቶች ጎን አሰልፏታል። ዓለም አቀፉ የፖለቲካ ሁኔታ ከጊዜ ወደ ጊዜ መለዋወጥ ምክንያት የአባይ ግድብ ፕሮጀክት የአንዲት ሉዓላዊ አገር ብቸኛ ጉዳይ መሆኑ ቀርቶ በሌሎች ውሳኔ የሚመራ እየሆነ መጥቷል። በአደራዳሪነት የአፍሪካ ህብረት ጣልቃ መግባቱን ካስታወቀ ወዲህም ቢሆን የተደረሰበት ስምምነት አመርቂ ባለመሆኑ የምዕራብ አውሮፓ ሀገሮችና አዲሱ የአሜሪካ መንግስት አስተዳደር ጉዳዩን እያጤኑት ለመሆኑ የታመኑ ምንጮች እየገለጹ ነው። የአባይን ውሃ ተጠቃሚዎች ናቸው የሚባሉት ሱዳንና ግብጽ ብቻ ሳይሆኑ እስራኤልና ሳውዲ አረቢያን የሚያጠቃልል ለመሆኑም እየተገለጸ ነው። ይህም የአባይ ግድብ እቅድ ዓለም አቀፍ ውጥረትን እያስከተለ ለመሆኑ የብዙዎች አስተያየት እየሆነ መጥቷል። የዓለም የገንዘብ ድርጅት ለኢትዮጵያ ተፈቅዶ ከነበረው ብድር ቀሩ ለመልቀቅ ገደብ ለማስቀመጡን ይፋ ማድረጉ ተገለጸ። ባለፈው ሳምንት ባወጣው መግለጫ ላይ ከአገዛዙ ጋር ውይይት ማድረጉንም ገልጿል። በተቀላይ ኢትዮጵያ ላይ ያለው የብድር ጫናን በሚመለከት ግምገማ ማድረጉንም አስታውቋል። በሶስት አመት ውስጥ በተለያዩ ዙሮች ይለቀቃል ተብሎ የነበረው ብድር በተለይም ከዓለም አቀፉ የኮቪድ-19 ወረርሽኝ ወዲህ ስለ ብድሩ ጉዳይ አዳዲስ ግምገማዎችን እንዳስነሳ አውስቷል። ዓለም አቀፉ የገንዘብ ድርጅት ከፍተኛ ግምት የተሰጠው በዋናነት የኢትዮጵያ ብድር ጫና የአንድ ሀገር ኢኮኖሚ ከሚችለው ሚዛን የወጣ በመሆኑ ውዝፍ ዕዳዎችን የመቀነስ እርምጃ እንደ ቅድመ ሁኔታ የተቀመጠ መሆኑንም ለመረዳት ተችሏል። በመሆኑም ከአበዳሪ መንግስታዊ ድርጅቶችና ከግል ድርጅቶች ጋር የዕዳዎች ማቃለያ ድርድሮች እንዲሁም የመክፈያውን ጊዜ ለማራዘም አዲስ ውል የመፈጸም የመሳሰሉትን መከናወን እንደሚገባቸው የዓለም ባንክ ድርጅት ጠቁሟል። ከዚሁ ጋር ተያይዞ የኮሮና በሽታ የመከላከል እቅድና በአገሪቷ ውስጥ የሰፈነው የፖለቲካ ቀውስ እያስከተለ ያለው የኢኮኖሚ መናጋት ማስተካከያ መሰረታዊ እቅዶች መኖራቸው እስኪረጋገጥ ድረስ ብድሩ እንደማይለቀቅ በመግለጫው ላይ አስታውቋል። በአገሪቷ ውስጥ የተለያዩ ስፍራዎች የተቀሰቀሱ ግጭቶችም ለልማት የተመደበው ወጪ የጦርነት ማካሄጃ እየተደረገ ለመሆኑ የገንዘብ ተቋሙ በመግለጫው ላይ አስፍሯል። የገንዘብ ተቋሙ የብድሩን መለቀቅ ከሚያረጋግጡ መሰረታዊ መመዘኛዎች መካከልም አገሪቷ አዳዲስ ብድሮችን ከሌሎች ተቋሞች ጋር ለመዋል የሚያስችላት አቅም ላይ መገኘቷ ወይም አለመገኘቷ ለመፈተሽም እንዳቀደ መግለጫው ገልጾ፣ በመቀጠልም በመጪው ዓመቶች ኢትዮጵያ ከከፍተኛ ኢኮኖሚ ውጥረቶች ለመላቀቅ ብዙ ይጠበቅበታል ሲል መግለጫውን አጠቃሏል። የሱዳን በኢትዮጵያ ይገባኛል ጥያቄ በኦነግ ኦፒዶ ጠቅላይ ሚኒስትር አብይ በኩል ቀደም ሲል የጸደቀ ለመሆኑ ተገለጸ። ወረራው ከተጀመረ ከጥቅምት ወር ወዲህ የኢትዮጵያ ጠቅላይ ሚኒስትር ተብዬው ወራሪው ጦር ከኢትዮጵያ ግዛት ለቆ እንዲወጣ አለመጠየቁ በቂ ማሳያ ነው ያሉ ወገኖች አብይ አማራ ጠል አቋሙ ማስፈጸሚያ አድርጎታል ብለዋል። ከዚህም የወረራ ጦር ጎን የቆሙ አገሮችም እንደ ግብጽ የመሳሰሉ ለሱዳን እርምጃ አበረታች ድጋፍ እየሰጡ ነው። በዚህ መሰረት የሳውዲ መንግስት በቅርቡ የአባይን ግድብ ግንባታ ድርድን አስመልክቶ በአደራዳሪነት ከጀመረችው ስራ ጋር የድንበሩን ሙዝግብ ጉዳይ ለማሸማገል ፈቃደኛ ነኝ ማለት አይታወሳል። ከዚህ ጋር በማያያዝም የአረብ ሀገሮች ጥቅም ከበሌላ ጋር ሲደፈር ገለልተኛ አንሆንም ስትል አቋሟን አስተዋውቃለች። የግብጽና የሳውዲ ባለስልጣናትም በካርቱም ተደጋጋሚ ውይይት ማድረጋቸው ተገልጿል። በተለይም ሱዳን ቤንሻንጉል የኔ ክልል ነው የሚለውን ፕሮፓጋንዳ ካስደመጠች ወዲህ የአባይ ግድብ ግንባታ የሚካሄድበት ስፍራ ወደ ሱዳን መጠቃለል ይኖርበታል የሚል መልእክት ለመሆኑ ብዙዎች ይስማሙበታል። የፕሮፓጋንዳ ቀደም ባሉ ጊዜያቶች ሲደመጡ እንደነበር ለጉዳዩ ቅርበት ያላቸው አገር ወዳ ኢትዮጵያኖች ሲገልጹም ቆይታቸው ይታወሳል። ይህም ከቀደመው ጊዜ የሱዳን የግዛት መስፋፋ ፍላጎት ተያዘና በአሁኑ ወቅት ይህንኑ ዓላማቸውን የሚያሳካላቸው አገዛዝ በኢትዮጵያ ስልጣን ላይ እንደተቀመጠ ግምት የሚያስገባ ለመሆኑ ግልጽ ሆኗል። በቅርቡም አንድ የሱዳን ጀኔራል እንዳለው ከሆነ ሱዳን የይገባኛል ጥያቄውን ለማስፈጸም የጦር ኃይሏን ያሰማራችው በአብይ አገዛዝ ፈቃድ ነው ሲል ተደምጧል። የአፍሪካ ህብረትም በአባይ ግድብ ግንባታ ጉዳይም ሆነ በሱዳን ወረራ ዙሪያ ለማደራደር የማይችልበት ደረጃ ላይ እንዳለ እየተገለጸ ነው። ድርጅቱ በቅራኔዎች የተወጠረ መሆኑና የዘንድሮ የአፍሪካ ህብረት መሪ የኮንጎ ፕሬዚዳንት ከግብፅ መሪ ጋር ባለ ወዳጅነት ግንኙነት ምክንያት በቀጠና የተከሰተውን ችግር የሚሸመግል እንዳይሆን እየተደረገ ነው። ይህ በእንዲህ እንዳለ የአውሮፓ ህብረት ዲፕሎማቶች የሱዳን የግብፅና የኢትዮጵያ ባለስልጣናት ማወያየታቸውን ገልጸዋል። በመጨረሻም የኦነግ ኦፊዲዮ ካድሬ የሆነችው የአዲስ አበባ ምክትል ከንቲባ ተብዬው በአዲስ አበባ እያሸቀበ የመጣውን የዋጋ ግሽበት የፈጠረው የፖለቲካ አሻጥር ነው የሚል መግለጫ መስጠቷ ተገለጸ። የዋጋ ማረጋጋት ግብረ ኃይል መስርቻለሁ የምትለው ከንቲባ የገባው አሻጥር ምክንያቱ ያለመረጋጋቱ ነው ብላለች። ከንቲባዋ ያለመረጋጋቱ ምንጭና ተጠያቂ የወከላት የኦነግ ኦፒዲዮ አገዛዝ መሆኑ ግን ለመረዳት አልቻለችም። በምርት አምራቹ በአከፋፋውና በቸርቻሩ መካከል አሻጥር እየተካሄደ ነው በማለት ውንጀላ ሰንዝራለች። ይህንን እየተቀነባበረ ያለውን ኃይል ግን ማን እንደሆነ ግልጽ አላደረገችም። በመቀጠልም አሻጥሩን ፈጻሚውን ደርሰንበታል ባለችው ዲስኩር ላይ የፖለቲካ ኪሳራ ያደረሰበት አካል ኢኮኖሚውን ተቆጣጥሮ በመቆየቱ ዛሬ ህዝብን ለማስተቃየት ሁኔታው ገጥሞለታል ስትል ውንጀላዋን አስደምጣለች። ላለፉት 3 አመታት ያህል ህዝብን በማፈናቀል ንብረት በመንጠቅ ዘራፎችን አስተማርቶ ወንጀል ሲፈጽም የቆየው የኦነግ ኦፒዲዮ ወራሪ ቡድን የኢትዮጵያን ህዝብ በኑሮ ውድነት እንዲሰቃይ ያደረገ መሆኑ እየታወቀ የስራደል ኦሮሞች ብቻ በሚል መመሪያ ሌላው ብሔር እየተንጓለለ ረሃብ ሲጋለጥ ከስልጣን ወረደው ቡድን ነው የሚለው ክስ ተአማኝነት እንደሌለው ይታወቃል ያሉ ወገኖች ከንቲባዋ የካድሬነት ተልኳን እያስተጋባች ነው ብለዋል። የቁጥጥሩ ግብረ ኃይል ኮስተዳቸው እርምጃዎች የንግድ ተቋሞችን መዝጋት፣ ማገድና መውረስ የመሳሰሉትን እንዳከናወነ ገልጻለች። ግብረ ኃይሉ እየፈጸመ ካለው ተግባር መካከል የገጠሩ ምርት አከፋፋዮችና ቸርቻሪዎችን ከንግዱ ዘርፍ ማስወጣት መሆኑን የገለጸችው ከንቲባ የዋጋ ግሽበቱን ለመቆጣጠር አምራቹና የከተማ የህብረት ማህበራትን በማስተሳሰር የምርት ስርጭቱ አቅርቦች ዋስትና ለመስጠት እንዲሁም የዋጋ ተመኑን ለመቆጣጠር አመች ሁኔታ እንዲፈጠር እየተደረገ እንደሆነም ገልጻለች። በኢትዮጵያ የምግብ ምርቶች፣ የትራንስፖርት አገልግሎት፣ የነዳጅ ገበያ መሳሰሉት እጅግ ከፍተኛ የዋጋ ጭማሪ ተደርጎባቸዋል። አድማጮቻችን፣ የሳምንቱ አበይት ዜናዎች በዚሁ ይጠናቀቃሉ።
Yeah. አገሬ ኢትዮጵያ የጀግኖች አገሬ አገሬ ኢትዮጵያ የጀግኖች አገሬ አንቺ ስትኖሪ ነው የኛ መከበር አመነ
የነፍጠኛ ልጅ ነኝ ገና ማቲስ አለው ጠጉሬን አጎድሬ ቁንጬን ቆንጭጬ ከትንሽ ግልገል ጋር ለሽቅድድም ሮጬ የተራበን ተኩላ በድፍረት ገጥሜ ከብቶቼን የማስጥል ባይኖቼ ግልምጫ ጄን ሳልዘነዝር በግንባሬ መስመር ፈሪ ማብጠለጥር ግራ ሲጠብቁኝ ቀኜን ይዤምገኝ የአብዲስ አጋ የነፍጠኛ ልጅ ነኝ ነፍጠኛ ታውቃለህ አታውቅም ልንገር ጥንቱን ታሪክህን የኋሊት ተጉዘ ራስክን ብትመረምር ከነጻነት ጥግ ከቆብክባት ምድር በነፍጠኛ ላብደም በነፍሳቸው ግብር ከፍ ብለን እንዳላት ዘነጋም ነበር የዲሞፍተር ጌታ ቤልጂክ ተሸካሚ የቁርጥ ቀን ጀግና ለነጻነት ቋሚ አርማውን ከማማው ለንፋስ ሲያሰጣ ስስት የሚገለው ነፍጠኛ ማለትስ ትርጉሙ ጀግና ነው ለእግሩ እንኳን መጫሚያ ይለብሰው ሳይኖረው ለመትረየስ ሰዓት ራሱን የገበረው በደቃቃ ጉልበት ባልሰለጠነ ንድፍ ባልተገራቅኔ በሞቱ ጽፎልኝ የነጻነት ትንፋሽ ሸልሞኛለኔ ደሞ ከርሱ ወዲያ ነፍጥ አነጋገቡን ማን ደርሶ ያቅበታል ደግሞ ከርሱ ወዲያ ለአንድነት መዘመር ማን ይደምቅለታል ደሞ ከርሱ ወዲያ ዘራፍን ማሽሞንሞን ማን ይሞቅለታል ነፍጠኛ ታውቃለህ አታውቅም ልንገር የዲሞፍተር ጌታ ቤልጂክ ተሸካሚ የቁርጥ ቀን ጀግና ለነጻነት ቋሚ አርማውን ከማማው ለንፋስ ሲያሰጣ ስስት የሚገለው ነፍጠኛ ማለትስ ትርጉሙ ጀግና ነው ባንዲቷ ቀልሃ ከሩቅ አነጣጥሮ ቅርንጫፍ ያዘች ትንሿን ወፍጥሎ የጥላትን ወኔ ካፈር የሚዘርር እምቢምባይ ግስላ ከወዴት አይተሃል ከነፍጠኛ ሌላ ነፍጠኛ ለአገሩ ለግብሩ ከሆነ ነፍጥ ያገላብጣል ለእኔ የሚለው የለም ራሱን ይሰጣል ልጆቹን ይተዋል ቤቱን ይለውጣል ሀገሩ ጥጉናት የነኩት እንደሆነ ተአምር ያመጣል ነፍጠኛ ታውቃለህ አታውቅም ልንገር እተቀመጠበት ነካክተውት ድንገት ቤት ንብረቱን ጥሎ ነፍጡን አንጠልጥሎ ዱር ያደረ ጊዜ ሀበሻ መጠሪያው ሌላ ማንም አይደል ነፍጠኛ መባል ነው ማን ያለ ነፍጠኛ ነጻነት ተንፍሷል ማን ያለ ነፍጠኛ ነጻ ሀገር ወርሷል ትጠየቅ እንግሊዝ ጣሊያንም ትናገር በወረሩን ጊዜ ያኔ በዚች ምድር አላስቀምጥ ብሎ በገደልና ዱር ረሃብ ሳይበግረው ከቆንጥር ጋር ታግሎ ሀገሬን ለፋሽስት ሀገሬን ለባዕድ አልጥላትም ብሎ ወንድ ልጅ ሲከፋው ነፍጥ እያነገተ ጫካ ጠራኝ ብሎ ገሎ ነው የሞተ ወንድ ልጅ ሲከፋው ነፍጥ እያነገተ ጫካ ጠራኝ ብሎ ገሎ ነው የሞተ ና ይነፍጠኛ ጎጆን አስጥሎ ከዱር ያስከተመ ከደም ስሩ ጋራ ከልቦናው ጥጋት በክብር የታተመ ህልም መሳይ እውነት ፍቅር ያጸደቀው ለምኑም ሳይሳሳ ነፍጥን ያስታጠቀው አንድ እውነት ነበረው የማይወዳደር አቻ ያጣ ሽንፈት ከልብ የተጻፈ ክብር ይሉት እውነት ጀግና ልቡን ጋልቦ በፍቅር ያከነፈ ስፍር የማይነካው ክደት የማይነካው እንደ ንፋስ ላይ ጉብትን የሚያደርገው የነፍጠኛስ ፍቅሩ ከኢትዮጵያ ጋር ነው። የእርሱን ቀን አስገሎ የኔን ቀን የሰጠኝ ባገር ፍቅር እምነት መንገዴን ያነጠኝ የባንዳን ጠረኑን በሽታ የምለይ ከካሃዲ ጋራ የማልደራደር ሀገሬን ከያዝኩኝ የማልደራደር ባለም መዝገብ ታሪክ እምቢኝ ያገነነኝ ባለም ታሪክ መዝገብ ታሪክ ያገነነኝ የበላይ ዘለቀ የደረሱ ዱኪ የኡመር ሰመተር የምዬ ሚኒሊክ የጀግናው ገብርዬ የነፍጠኛ ልጅ ነኝ። ነፍጠኛ ታውቃለህ አታውቅም ልንገር ክብሩን ሲነኩበት ሲደሱ ታበሻ ጎራዴውን በእጁ ነፍጡን በትከሻ ታጥቆ ብቅ ካለ ከፊቱ ገጽ ላይ የታየንደው ደሙ ኢትዮጵያዊ ሁሉ ሀበሻ ነው ስሙ ኢትዮጵያ ሁሉ ነፍጠኛ ነው ስሙ። ነፍጠኛ ታውቃለህ አታውቅም ልንገር ክብሩን ሲነኩበት ሲደፍሩ ታበሻ ጎራዴውን በእጁ ነፍጡን በትከሻ ታጥቆ ብቅ ካለ ከፊቱ ገጽ ላይ የታየንደው ደሙ ኢትዮጵያዊ ሁሉ ነፍጠኛ ነው ስሙ።
አድማጮቻችን የአደዋ ድል በዓል መታሰቢያ ምክንያት በማድረግ የተዘጋጀ ጽሑፍ ከዚህ ቀጥለን እናሰማለን። የአደዋ ድልና በአማራው ላይ የተጋረጡ ተግዳራቶች። አያት ቅድመ አያቶቻችን ከ125 ዓመት በፊት በጋራ ሆነው አገራችንን ኢትዮጵያ ሊቀማና እነሱንና ተተኪውን ትውልድ ተገዥና የበታች ለማድረግ የመጣውን የኢጣሊያን ወራሪ ጦር መክተውና አሸንፈው ድል የተጎናጸፉበት ለነጻነታቸው ደማቸውን ያፈሰሱበትና ሕይወታቸውን ያሳለፉበት አኩሪ ታሪክ የፊታችን ማክሰኞ ይከበራል። ይህ ዕለት በተለይም ደግሞ የአውሮፓ ቅኝ ገዢዎችን በጦር ሜዳ ቀስማቸውን በመስበር አሳፍረው በመመለስ ለአፍሪካና በቀረውም ዓለም በቅኝ አገዛዝ ቀንበር በዘርና ቀለም ልዩነት ሲሰቃይ ለኖረው ሕዝብ ልዩ አርማና መመኪያ ሆነው ለኖሩት ኢትዮጵያውያን አያቶቻችን ያለንን አድናቆትና አክብሮት በአንድነት የምንገልጽበት ዕለት ነው። ኢትዮጵያ ብዙ በዓለም ደረጃ ተጠቃሽነት ያላቸው ተግባሮች የተከናወኑባት ረጅም ታሪክ ያላት ሀገር ነች። የአድዋ ድል በአፍሪካና በሌሎችም ክፍላተ ዓለም በቅኝ አገዛዝ ቀንበር ለነበሩ ህዝቦች ሁሉ በጥቁር ሰማይ ላይ የፈነጠቀ መብረቃዊ ብርሃንና ለነጻነት ትግል ችቦ አብሪ ድርጊት ለመሆኑ የታወቀ ነው። ኢትዮጵያ በሁለንተናዋ የነጻነትና ራስን በራስ የማስተዳደር ምሳሌና ኢትዮጵያዊነትም ራሱ በዓለም ነጻነት ታሪክ ድርሰ ሐሳዊና ፍልስፍናዊ ትርጉም ያለው እንዲሆን ካደረጉት ክስተቶች አድዋ ድል አንዱ ነው። የአውሮፓውያን ቅኝ ገዢዎች አፍሪካን ለመቀራመት ጀርመን ሀገር በርሊን ላይ ተሰብስበው ስምምነት ላይ ሲደርሱ ኃይላቸውን ተመክተው ሊያካሂዱት ወረራ ድርሻቸውን በማደላደል ነበር። ይህ ሁኔታ ኢትዮጵያንም ኢላማ ያደረገ ቢሆንም በዚያን ዘመን እንደ ኢትዮጵያ አቆጣጠር በ1884 ንጉሠ ነገሥት አጼ ዮሐንስ የነገሥታትነት መጨረሻ ዘመናቸው ተገቢውን ትኩረት አልሰጡትም ነበር። ከዚያ ቀደም ሲል ከደንከል ባላባቶች አሰብን በመግዛት የእግር መርገጫ ያገኘችው ጣሊያን ኤርትራን በሙሉ ተቆጣጥራ ወደ ኢትዮጵያ ለመስፋፋት ኃይሏን ያደራጀች ስለነበር የበርሊኑ አጋጣሚውን ፈጠራላት። በወቅቱ ጣሊያን በአጼ ዮሐንስና በሚኒሊክ መካከል ቅራኔዎችን በማስፋፋት ለዓላማዋ መሳካ የሚሆናትን ሴራ አከናውናም ነበር። የአድዋ ድል ሲነሳ ምን ጊዜም ተነጥሎ የማይቀረው የኢትዮጵያ አርበኞች እየመሩ ጦርነቱን በድል የተወጡት ይቅርታ ታላቁ ንጉሠ ነገሥታችን ዳግማዊ አጼ ሚኒሊክና ባለቤታቸው እቴጌ ጣይቱ ብጡል ብርሃነ ዘኢትዮጵያ ናቸው። ዳግማዊ ሚኒሊክ በሚል ስያሜ ዘውድ የደፉት ንጉሥ የዘመኑን የኮሎኒያሊስቶች የረቀቀ ዜራ ከማፈራረስ አልፎ በየካቲት 23 ቀን 1888 ዓመተ ምህረት አድዋ በተባለ ሰሜናዊ ክፍል የተደራጀውንና ዘመናዊ የጦር መሳሪያ የታጠቀውን የጣሊያን ወራሪ ድል በመንሳት ዓለም የተደነቀበትን በወርቅ ቀለም ሊጻፍ የሚገባውን ድል አጎናጽፈዋል። በዚያን ዘመን ከተጠመደበት ባርነት የታደገው ሕዝብ ወራሪው ኃይል ቢያሸንፍ ኖሮ የባርነት መዘዙ ምን ያህል እንደሆነ የሚገልጽ ቋሚ ተምሳሌት ያለው የነጻነት መግለጫና ማዋደሻ እንዲሆን ሲል በታሪክ ብራና ሰፍሯል። ይህም ሚኒሊክ ተወልዶ ባነሳ ጋሻ ግብሩን ቁላል ነበር ይህን ጊዜ አበሻ በሚል ሲያወድሰው በገዛ ሀገራቸው ነጻነታቸውን ተነክተው በቅኝ ግዛት ስር ባደሩ በርካታ አፍሪካውያን ሀገራት ሰማይ ደግሞ ኢትዮጵያኒዝም የሚል መነቃቃት እንዲያገኝ ግፊት ሊሆን በክቷል። ይህ የነጻነት ችቦ ብዙ የአፍሪካ ሀገሮች ከነጻነታቸው በኋላ ሰንደቅ ዓላማቸውን ከአረንጓዴ ቢጫ ቀይ ቀለም በማያያዝ ኢትዮጵያ የነጻነት ጮራ አብሪ መሆኗን በመቀበል አድናቆታቸውን ሰጥተዋል። የዚችን የ3000 ዘመን እንቁ ታሪክ በጀግንነት ዳር ድንበሯን ማስከበር መቻሏን ሊመራመሩና ለዓለም ሕዝብ ሊያሳውቁ የሞከሩ የውጭ አገር ተወላጆች ሆኑ ወዳጆቿ የአድዋ ድል በወራሪዎች ላይ ኢትዮጵያ የተጎናጸፈችው ድል ዘላለማዊ ኗሪና የማይፋቅ በሰማይ ላይ የፈነጠቀ መብረቃዊ ብርሃንና የነጻነት ትግል ችቦ አብሪ ድርጊት መሆኑን በሰፊው ጽፈውታል። በጥቂቱ ለመግለጽ ሪቻርድ ፓንክረስት፣ ፕሮፌሰር ሳቪን ሮቢንሰን፣ ፕሮፌሰር ራይሞንድ ጆናስ የኢትዮጵያ ታሪክ የመመርመር እድል ያገኙና የምርምር ውጤቶቻቸውንም ለንባብ ያበቁ የኢትዮጵያ ሕዝብ ባለውለታዎች ናቸው። ከኢትዮጵያ ምሁራኖችም መካከል ፕሮፌሰር ኃይሌ ላሬቦ የአጼ ሚኒሊክ ሚና ለዚህ ትውልድ በምርጥ ጽሑፋቸው በማስተዋር የአንበሳውን ድርሻ እንዲያጉሉ መግለጽ ተገቢ ነው። የአድዋን ድል 119ኛ ዓመት ዋዜማ ላይ አሜሪካዊ ፕሮፌሰር ራይሞንድ ጆናስ የዚችን ልዩ ብቸኛ ነጻነት አፍቃሪ አገር ተፈርታና ተከብራ በመኖር የተደነቁባቸው ምርምር ባትል ኦፍ አድዋ በሚል መጽሐፋቸው ላይ በአፍሪካ ምድር የውጭ ወራሪ ኃይል ሙከራ በአፍሪካውያን ሐፍረትን ተቆናልቦ ድል ሆነው በኢትዮጵያውያን ላይ ነው ሲሉ አትተዋል። የቀድሞ የደቡብ አፍሪካ የነጻነት ትግል አርበኛ እና የሰላም አባት የሆኑትም ኔልሰን ማንዴላ ረጅሙ የነጻነት ጉዞ በሚል ርዕስ ዋሳተውት መጽሐፋቸው ኢትዮጵያ የአፍሪካ ነጻነት የተወለደባት አገር ናት ሲሉ በማዋደስ አድንቀዋታል። በመቀጠልም ይቺ የነጻነት አርማችን ኢትዮጵያ ሁሌ በልቤ ልዩ ቦታ አላት፣ ወደ ፈረንሳይ እንግሊዝና አሜሪካ ባንድ ላይም ሆነ ለየብቻችን ሽርሽር ከመሄድ ይልቅ እጅግ በጣም አስጎምጂ የነበረው ኢትዮጵያን የመጎብኘት ፍላጎት ነበር ያሉት። ኢትዮጵያን ስጎበኝ የገዛ ራሴን ጥንተ ልደት ብቻ ሳይሆን አፍሪካዊነቴንም ጭምር ቆፍሬ የማገኝበት ምድር መስሎ ይታየኝ ነበር ሲሉ የጻፉት ማወደሻ በመላው ጥቁር ሕዝብ ልብ ውስጥ የተቀረጸ አባባል ሆኖ ቀርቷል። የዛሬ 2 አመት በአሜሪካ የሞንቲጎመሪ ከተማ የማርች ወር የአደዋ ድል ወር ተብሎ እንዲሰየም ውሳኔ አስተላልፏል። በደማቸው ቀለም የኢትዮጵያን ታሪክ የጻፉት በአጥንታቸው ፍላጭ አንድነታችንን አስከብረው የኖሩ የወራሪውን ቅስም በመስበር አይበግሬነትን ለዓለም ያስተጋቡ በባርነት ስር ለነበረው ህዝብ የድል ጸደይ እንዳ የተስፋውን ያስጨበጡትን የትውልድ ምሰሶ መሆናቸውን በማወደስ ታሪካዊ ስፍራውን ሰጥቷል። የኢትዮጵያን ዘመናዊ ታሪክ ለመቃኘት እድል ያገኙ ተደንቀውም በብዕራቸው በታሪክ ማህደር እንዲመዘገብ ያደረጉ ሊቆች አብዛኞቹ የኢትዮጵያ ወዳጅ የሆኑ የውጭ ዜጎች ናቸው። ቀደም ብለን እንደገለጽነው በግንባር ቀደምትነት ዛሬ በህይወት የሌሉ ፕሮፌሰር ሪቻርድ ፓንክረስትና ፕሮፌሰር ስቬን ሮቢንሰን እንዲሁም የሃርቫርድ ዩኒቨርሲቲ ፕሮፌሰር አሜሪካዊ ሬሞንድ ጆናሳ ጥልቅ የሆኑ ጥናቶችን አበርክተዋል። ግዚያቸውን እድሚያቸውን ገንዘባቸውን የዚችን ልዩና ብቻኛ ንጻነት አፍቃሪ ሀገር ተፈርታና ተከብራ በመኖሯ የተደነቁባቸውን ምርምርና ጥናቶች ለዓለም ህዝብ አበርክተዋል። እንዲሁም ኢትዮጵያዊው የታሪክ ምሁር ዶክተር ኃይሌ ላሬቦም የአድዋ ድል ያንድ ቀን ብቻ በዓል ሳይሆን ዘላለማዊነት አለው ብለውታል። የትም ሀገር ሄደን ታሪክ ብንመረምር መዛግብታቸውን ብናገላብጥ የአድዋን አይነት ታሪክ የሰራ ህዝብ ማገርም የለም። የአድዋ ድል አሜሪካ ነጻነቷን ካገኘችበት ድል ከፈረንሳይና ከሩሲያ አብዮት ከደቡብ አፍሪካ ጥቁሮች በጨቋኞቻቸው ነጮች ላይ ካገኙት የእሪና ድል እጅግ ይበልጣል ሲሉ አስቀምጠውታል። የአድዋ ድል ሲነሳ ሁሉም የዳግማዊ ምኒልክ ስማቸውና የመሪነት ችሮታቸው ጎልቶ ይነሳል። አጼ ምኒልክ በብዙ መጻሕፍቶች የሚተከሱት ከታሪክ ተመራማሪዎች ብዕር ያልተለዩት ለጸረቅኛ አገዛዝና ጸረ ኢምፔሪያሊስት የነጻነትና የእኩልነት ትግል ጥርጊያውን ያመቻቹ የዓለም አቀፍ ሰማዕታት ሆነው ስለሚታዩ ብቻ ነው። አፍሪካውያን ከኢትዮጵያ የነጻነት ትግል ብዙ ተምረዋል ስንል በቀጣይ ላደረጉት ተጋድሎ የምኒልክን ስምና ዝና በማወደስ ነበር። ከስድስት ዓመት በፊት የአድዋ ጦርነት የአፍሪካውያን ድል በነገስታት ዘመን በሚል ሰይመው በንባብ ያበቁት የሃርቫርድ ዩኒቨርሲቲው ፕሮፌሰር ራይሞንድ ጆናስ የድሉ ባለቤት አጼ ምኒልክን ጀግና፣ አስተዋይና ስልት ቀያሽ፣ በዘመናቸው ወደር የለሽ አርበኛ ተዋጊ አድርገው ገልጸዋቸዋል። ኢትዮጵያዊነት የሚጋራውን በመንፈሱም አድሮን ለነጻነት ዋጋ መክፈል ላስተማሩ ለመሩና ነጻነታችንን በእጃችን ላስጨበጡ ታላቅ አክብሮት የምንገልጽበት ቋንቋ በመጠቀም አዲስ መኩራራት እንድንጎናጸፍ ያደረጉት የምርምር ጽሑፍ ድንቅ ሥራ ነው። አጼ ምኒልክ በብዙ መጻሕፍቶች የሚተከሱት ከታሪክ ተመራማሪዎች ብዕር ያልተለዩት ለጸረቅኝ አገዛዝና ጸረ ኢምፔሪያሊስት የነጻነትና የእኩልነት ትግል ጥርጊያውን ያመቻቹ ዓለም አቀፍ ሰማዕታት ሆነው ስለሚታዩ ብቻ ነው። የአድዋ ድል 125ኛ ዓመት ሲታሰብ አብረው የሚታሰቡት ኢትዮጵያውያን ሰማዕታት ብቻ ሳይሆኑ የአድዋን አርአያነት በመከተል በቅኝ አገዛዝ ከዘረኝነትና ቀለም ልዩነት ለመላቀቅ ሲታገሉ ውድ ሕይወታቸውን በመሰዋዕትነት ለጸረ ቅኝ አገዛዝና ጸረ ኢምፔሪያሊስት የነጻነት የእኩልነት ትግል ጥርጊያውን ያመቻቹ ዓለም አቀፍ ሰማዕታት ሁሉ በዚህ ዕለት ይታሰባሉ። ለኢትዮጵያውያን የአድዋ ድል የማንነታችን መገለጫ የልዕልናችን የነጻነታችን ማረጋገጫ ነው። የትም ዓለም ብንዳሰስ በዚያን ዘመን የአድዋን አይነት ታሪክ የሰራ ህዝብ መሆነ አገር አይገኝም። በዚያን ዘመን ጨቋይ ለነበረው ለነጩ ዘርም ሆነ ለተጨቋኙ የዓለም ህዝብ የነጻነት ፋና ነበር። ድሉን ተከትሎ ጥቁር ህዝብ ያለበት ሁሉ ኢትዮጵያዊነት ለተባለ ለብርቱ የሃይማኖትና የፖለቲካ እንቅስቃሴ መሰረት ሆኖ አገልግሏል። ዛሬ 125ኛውን የአድዋ ድል መታሰቢያ ስናከብር በአያቶቻችን በአባቶቻችን ውስጥ አድሮ የነበረው ኢትዮጵያዊ የአገር ፍቅር መንፈስ ከየት ተነስቶ የት እንደደረሰ ማሰላሰላችን አይቀርም። ከአድዋ ድል ጋር ተስተካክሎ የተፈጠረው ቅሪት በተደጋጋሚ ሊወሩትና ቅኝ ተገዥን ሊያደርጉት የሞከሩትን ዲባቅ በመምታት ነጻነቱን ክብሩንና ማንነቱን አስጠብቆ የዘለቀውን የብቸኛ ነጻ አፍሪካዊ አገር ባለቤት ለመሆን ያበቃውን አማራውን በቅኝ ገዢዎች ጥርስ እንዲገባ ተደርጓል። ከታላቁ የአድዋ ጦርነት ድል ማግስት ጀምሮ አማራው እንዲጠፋ ተፈርዶበት በተለያዩ የማጥፊያ ዘዴዎች ተጠንተው በሥራ ላይ መዋል ከጀመሩ 125 ዓመታት ተቆጥረዋል። በእነዚህ ዓመታት ቀስ በቀስና ደረጃ በደረጃ በአገር በቀል አማራን አማራና ኢትዮጵያ ጠል በሆኑ ቡድኖችና ግለሰቦች ትብብር አማራውን ብቻውን አቆሞ ለማጥፋት የሚያስችሉ ስራዎች በተቀደ መልኩ ሲሰራ ቆይቷል። አማራው የኢትዮጵያዊነት ዋልታና ማገር ወራጅና ጥምጥም ሲሚንቶና ሸዋ መሆኑ ይታወቃል። ይህንን ማንነቱን ጠንቆቆ የሚያውቁ ያገርና የተወለድ ካህዲዎች አማራውን የሌሎች ነገድና ጎሳዎች ጣላት አድርገው በመሳል በተለይም ላለፉ 30 አመታት የዘረኛው የትግሬ ወያኔ አገዛዝ ወራሹም የኦነግ ኦፒዲዮ አገዛዝ የዘር ማጥፋትና የዘር ማጽዳት ወንጀል እንዲፈጸምበት አድርገዋል። በመሆኑም በቁጥር ብዙ ሚሊዮን የሚሆኑ አማሮችን በልዩ ልዩ መንገዶች ከመድረገጽ እንዲጠፋ አድርገዋል። አማራ እግሩ ለተጠር ደረቱን ለጦር አሰጥቶ ኢትዮጵያን እንደ አገር ከሰሩት ነገድና ጎሳዎች መካከል አንዱና ግንባር ቀደሙ መሆኑን የአገሪቷ የረጅም የመንግስታትና አገራዊነት ታሪክ ያስረዳል። አማራው ቋንቋውን ከፊደል ሃይማኖትን ከሥርዓት ህግን ከባህል አጣጥሞና አዋህዶ ለኢትዮጵያውያን የወል መጠቀሚያነት ያበረከተ ህዝብ ነው። አማራው በኢትዮጵያ አንድነት በጽኑ የሚያምን ለነጻነት ቀናይነት ያለውም ህዝብ ነው። ይህ አቋሙም እምነቱም በተለያዩ ግዚያቶች ተነስተው ለነበሩ ተስፋፊዎች ቅኝ ገዢዎች እንዲሁም ለከፋፋዎች ፍላጎት የሚመች ባለመሆኑ ብዙ ዋጋ እየከፈለበት ነው። በኢትዮጵያ ውስጥ ከሚሮሩት ነገዶች በአሰፋፈር እጅግ ቀደምት በስርጭቱ በሁሉም የአገሪቷ ክፍሎች በከፍተኛ መጠን የሚገኝ በቁጥሩም ከብዙዎች በመጀመሪያ እርከን ከሚሰለፉት አንዱ የሆነው አማራው ነው። አማራው የኢትዮጵያን ዳር ድንበር ወረው ለመያዝ የህዝብን ነጻነት ለሚጋፉ አገሪቷን ህዝቡን ቅኝ ተገዥ ለማድረግ ለፈለጉ ሃይማኖት ለማስለወጥ ማንነትን ለማስካት ከየትኛውም ማቅጣጫ የተነሱ ኃይሎች የጥቃት ኢላማ ሆኖ ይኖርና ያለም ነገር ነው። ሁሉም ዘምቶበታል። ዘረኛው የትግሬ ወያኔ አገዛዝ በሰፈነበት 27 ዓመታት አማራውን በአውራ ጠላትነት ፈርጆ ያካሄደበት የዘር ማጥፋትና የዘር ማጥላት ዘመቻ ግብ የአማራውን ነገር ከተቻለ ማጥፋት ካልሆነ ቁጥሩን በተለያየ ዘዴ ማመንመንና አናሳ ማድረግ ባህላዊ ሃይማኖታዊ ስነ ልቦናዊ የአኗኗር ያደረጃጀትና የግንኙነት ማዋቅሮችን ማፈራረስና መበታተን እንደሆነ ፕሮግራሙና ድርጊቱ ይናገራል። በወያኔ እግር የተተካውም የኦነግ ኦፒዲዮ አገዛዝ ልብ ወለድ ታሪክ ሰንቆ ወያኔያዊ ባህሪ ወርሶ እየሰራ ነው። ስለዚህ የአድዋን ድል ስናስብ የዚህ ድንቅ ሥራ ባለቤትነት በሆነው የአማራ ነገር ላይ የተፈጸመ ያለውን ግፍና መከራ ለመታደግ አማራው የጋራ ክንዱን እንዲያነሳ ጥሪ በማቅረብ ጭምር ነው። እንግዳ ሲሰነብት ባለቤት ሆነ ይመስለዋል የሚሉት አባባል አለ። እንግዶቹና ወራሪዎቹ ኦሮሞች ነባሮቹን በወረራ ይዘው የገደሉትን ገድለው የሰለቡትን ሰልበው ጡት ቆርጠው ሲያበቁ ተበዳዮች ይህ በደል ተፈጸመብን ሳይሉ እንደውም በዳዮቹ ይባስ ብለው ተበደልን ብለው በወረራ ያያዙትን አገር እንገነጥላለን ሲሉ ነባሮቹ ዝም ብለው ማየት የለባቸው። ስለዚህ በወገኖቻችን በአማራው ነገር ተወላጆች ላይ ቀደም ሲል በትግሬ ወያኔ ቀያሽነት በአሁን ወቅት ደግሞ በኦነግ ኦፒዲዮ ወራሽነት እየተፈጸመ ያለው ግድያና ማፈናቀር ዘር ማጥፋት በዝምታና በቸልተኝነት ሊተው ከማይቻልበት ምዕራፍ ላይ መድረሱን ተገንዝቦ ለወገን ጥሪ ተጨባጭ የተግባር ምላሽ መስጠት ያስፈልጋል። አማራን ከጨርሶ ጥፋት እንታደጋለን። ዘላለማዊ ክብርና ሞገስ ለአድዋ ጀግኖቻችን። ኢትዮጵያ በጀግኖች ልጆቿ መሳዋትነት ለዘላለም ጸንታ ትኖራለች።
Yeah.
አድማጮቻችን ከዝቀጥለን ከጽሑፍ ዳል ባልደረባችን የተላከልን ጽሑፍ እናስተምጣለን። የጽሑፉም ርዕስ ሰው ምን ያህል ምሬት ይፈልጋል ይላል። ከሊዮ ቶልስቶይ ድንቅ አጫጭር ድርሰቶች ውስጥ ብዙውን ጊዜ ካምሮ የማይጠፋው ሰው ምን ያህል ምሬት ይፈልጋል How much land does a man need በሚል ርዕስ የተጻፈው ዘመን የማይሽረው ውብ ስነ ጽሑፍ ነው። ምናልባት የቶልስቶይን ጦማር ለማንበብ ድኑ ላላገኛችሁ ታሪኩ ፓሆም በተባለ የሩሲያ ገበሬ ዙሪያ የሚዞር ነው። ባንድ ወቅት የፓሆም ዋርሳ የሚስቱት እህቷና እርሱን ለመጠየቅ ከከተማ ወደ ገጠር መጣች። በዚህ ጊዜም ባላገሯ የፓንኮ ሚስትና የከተማ ነዋሪዋ እህቷ የገጠርና የከተማ ኑሮ እያወዳደሩ ሽንጣቸውን ገትረው ተከራከሩ። ከተማዋ የከተማ ኑሮ መልካምነትና የባላገርን ኑሮ አስቀያሚነት፣ ባላገሯም በበኩሏ የባላገርን ኑሮ ጥሩነትና የከተማ ኑሮ መጥፎነት በምሳሌ እያስደገፉ ተከራከሩ። ለምሳሌ ከተማዋ እህት የባላገሯን እህቷን እናንተ ባላገሮች የምትኖሩት ተጎሳቁላችሁ የምትበሉትን ቁሽሽ ታሉ ታሳማዎችና ጥጆች ጋር ነው፣ ሚስት የምትባሉትም የባሎቻችሁ አገልጋዮች ናችሁ ብላ በጥኑ ነቀፌቷን ስታቀር፣ ባላገሯ በበኩሏ ከተማ እህቷን የኛ ኑሮ ይሄን ቢመስልም የእናንተ ኑሮ ደግሞ ተኛም ይብሳል፣ እናንተ ከተማዎች የሰይጣን መግቢያ በር በሆኑና በሚያሳሱ አብለጭላጭ ነገሮች ተከባችሁ ስለምትኖሩ የሰውን ነቀልባችሁ ይከዳችኋል። ባሎቻችሁም ስታገባቸው ጤነኞች ቢመስሉም ቆይተው ግን ዲያብሎስ ይለካቸውና ቤታቸውን ተተው ቁማር ሲጫወቱ ወይም አልኮል ሲጨልጡ አለዚያም ከሌላ ሴት ጋር ሲማግጡ ማድረግ ይጀምራሉ ስትል በጥፉ መለሰችላት። ይህን ሚስቱና የዋርሳውን ክርክር ፓሆም ተወዲያ ጆሮውን እንደ ሬዲዮ አንቴን ቀስሮ ያዳምጥ ነበርና ጣልቃ ገብቶ፣ እኔም ማዝነው ከተማ ውስጥ ባለመኖሬውም ገጠር በመኖሬ ሳይሆን በቂ መሬት ስለሌለ ብቻ ነው። ሰፊ መሬት ቢኖረኝ እንኳ ሌላ ዲያብሎስም የማልፈራ ጀግና ሆኜ ኖር ነበር ሲል ተናገረም። ይህንን የፓሆምን ጀብደኝነት ንግግር አዳመጡ ዲያብሎስም፣ ፓሆም ሆይ መንገዱን ጨርቅ ያርግልህ፣ እስቲ ሰፊ መሬት ሲኖርህ አንተ ከነከ ሰይጣኑ መዳፍ የምታመልጥበትን መንገድ አያለው ሲል በልቡ ዛተ። ፓሆምም ምኞት ተሳክቶለት ከአንዲት ሴትዮ 30 ሄክታር መሬት ገዛና ያንን ያረሰ ባለ ንብረት ሆነ። ደስም አለው። ነገር ግን ብዙም ሳይቆይ በአካባቢ የሚኖሩ ሰዎች ከብቶቻቸውን በድንገትም ሆነ ብለው ወደ ሱርሻና መስክ እያሰማሩ ሰላም ነሱት። በዚህ ተንኮላቸው ምክንያት ፍርድ ቤት እንደ ስልክ እንጨት ስለገተራቸው የመንደሩ ነዋሪዎች ሁሉ እንደ ሬት መርዝ አርገው ጠሉት። እንዲያውም ሊይዟቸው ዛፎቹን ደብቀው እየቆረጡ አበሳጩት፣ እንቅልፍም ነሱት። በዚህ ሁኔታ በማዘንና በመተከዝ ላይ ያለ አንድ በድንገት ያገኘው መንገደኛ ከሌላ ገር ሰፊ መሬት በርካሽ ዋጋ ሊገዛ እንደሚችል ሲነግረው፣ እዚህ በጠባብ መሬት ለዚያውም ከሰው እየተጣለው ከመኖር ብሄድ ይሻል ብሎ ወዲያው ወሰንና ከአዲሱ አገር ሄዶ 100 ሄክታር መሬት ገዝቶ በደስታ መኖር ጀመረ። ከበፊቱ 10 ጥፍ ንብረት አገኘ። ነገር ግን 2-3 ዓመት እንደኖረ ይህም አነሰውና እንደገና መጨነቅ ጀመረ። ሌላ ሰፊ መሬት የሚያገኝበት መንገድ በማስተላሰል ላይ ሳለ አንድ ነጋዴ በአጋጣሚ አገኘ። ነጋዴውም ለምን 13 ሄክታር መሬት በ1000 ሩብል የሚሸጥበት ባሽክር ከሚባል ቦታ አትሄድም ብሎ መከረው። ፓሆም በዛ አዲስ ምክር እንደ ጀማሪ ፍቅረኛ ወደው ልቡ ተማለለ። አልፎ ተርፎም ተጥዶ እንዳደረ የባቄላ ንፍሮ ሙክክ አለ። ሙክክ ባለ ልቡም ነጋዴውም በምን መንገድ ሰፊ መሬት ማግኘት እንደሚችል አጥብቆ ጠየቀው። ነጋዴውም የባሽክር ሰዎች የበግ ያህል እንኳ ማሰብ የማይችሉ ሰዎች ናቸው፣ የሻይ ቅጠልና አረቄ ቮድካ ይዘህ ከሄድክ የምትፈልገውን ያህል መሬት ያለምንም ችግር መውሰድ ትችላለህ ሲል መከረው። ፓሆምም በምክሩ የቅቤ ሽሮ እንደሸተተው ጎበዝ ምራቁ ጠባልና ሳይወር ሳያድ ሚስቱና ልጆቹን አሁን ታሉበት ቦታ በመተው የሻይ ቅጠሉና አረቄውን ሸምቶ አንድ አገልጋይ ብቻ አስከትሎ 7 ቀን ተጉዞ ባሽክር ገባ። የባሽክር ሰዎች ከብት ያረባሉ እንጂ እርሻ በዞረበት ዞሮም አያውቁም። ባሽክሮች የፈረስና የበግ ስጋ እንደዚሁም ወተትና እርጎ እየበሉ በደስታ እየጨፈሩ የሚኖሩ ሰዎች ናቸው። ፓሆም ከሰፈራቸው እንደደረሰ አብዛኞቹ የመንደሩ ነዋሪዎች ከቤታቸው እየወጡ በደስታ ተቀበሉት። በጋርደው ጥፍስ ጋበዙት። እርሱም በበኩሉ ስለ ባሽክር ሰዎች ነገረው። ነጋዴ እንደመከረው ይሸቅጥሉና አረቂውን ተከረቱት እየዋጣ አበረከተላቸው። አረቂውና ሻውን ያዩ ባሽክሮች በደስታ ልላሉ፣ እንደ ፈንጢዛም ተነጠሱ። ከዚያም የባሽክር ሽማግሌ ተነሱና እንዳንተ አይነት ባለውለታ ሰው ሲመጣ ባህላችን ውለታ እንድንመልስ ያስገድደናልና ምን እናርግልህ ሲሉ ሩሲያውን ተናጋሪውን ፓንሆምን ባስተርጓሚ በኩል ጠየቁት። እርሱም ከሰፍ ብሎና አፉን እንዳባይ በርሃ ከፍቶ መሬት ነው የሚፈልገው ሲል መለሰ። ከፊሎቹ ምን ችግር አለ አሁንን እንስጠው ሲሉ፣ ሌሎች ደግሞ ባሽክር የኢትዮጵያ ጋምቤላ ወይም ሱዳን ድንበር ስላልሆነ የባሽኮ ማዛውንትና ሊቃውንት ሳይመክሩበት አይሆንም ሲሉ ተከራከሩ። በዚህ ላይ እንዳሉ አንድ የባሽክር ሽማግሌ ብቅ አሉ። ፓንሆም ፈጠን ብሎ 5 ፓውንድ ሻይ ቅጠል ለኒህ ሽማግሌ አበረከተላቸው። እርሳቸውም በፓሆም ትህትናና ልጋስነት ተደስተው እንደዚሁም የህዝባቸውን አስተያየት ግምት ውስጥ አስገብተው የፈለከው መሬቱ ስር ብለው የፓሆምን ልብ ተሽቆጠቆጠችበት ግላስና ቃጭሏ እንደተደሰተች በቅሎ አስጎራት። ፓሆም ትንሽ ቆይቶ እንደ ጀበና ቡና የገነፈለው ደስታው ጠሰስ ብሎለስ ሲያስበው ግን የፈለከው መሬቱ ስር የሚለው አባባል ግራ አጋባው። የፈለኩት ሁሉማ እንዴት መውሰድ ይችላል? እኔም ፈልገው ድንበሩን በደንብ የታወቀ የትውልዳችሁ እንኳን በሲያልፍ ልጅ ልጆቻችሁ ሊወስዱብኝ የማይችሉት በህግና በወረቀት ላይ የሰፈረ መሬት በገንዘብ መግዛት ነው ሲል ሽማግሌውን ጠየቀ። ሽማግሌው ምንም ችግር የለም፣ ወደ ከተማ በቆለው ሁሉን በፈለከው መንገድ እናስራለን አሉና አስተሰቱት። ፓሆም ግን አሁንም ከመጠየቅ አላበራም። ዋጋውን ግን አልነገሩኝም ሲል ሽማግሌውን ጠየቀ። እርሳቸውም እኛ መሬት የምንሸጠው በቀን 1000 ሩብል ነው ሲሉ መለሱለት። ፓሆም አሁንም ግራ ገባውና ምን አይነት አሻሻጥ ነው ምን ማለት ሆኖ ሲል እንደገና ጠየቃቸው። ሽማግሌውም በአንድ ቀን ውስጥ ዞርህ የጨረስከው መሬት ሁሉ በ1000 ሩብል ስንሸጥልሃለን ማለት ነው ብለው አስረዱት። በሽማግሌው መልስ ፓሆም እጅግ ተገረመ፣ ተደነቀ። አዲስ እጀ ጠባብ እንደተገዛለ ልጅም ደስታውን ጣራ ነካና ፈነደቀ። ደስታው ትንሽ ቡልቅ ሲልለትም ዞርህ የጨረስኩት መሬት በምን ይታወቃል ሲል ጠየቃቸው። ሽማግሌው ምን ችግር አለው ምልክት ተክልበታለህ ሲሉ መለሱና ዝራው ቀለበት ሰርተህ ከጀመርክበት ቦታ ጀምበር ሳትጠልቅ ካልደረስክ ግን መሬቱ አይሰጥም፣ ቀብድ ያስያዝከው ገንዘብ አይመለስም ሲሉ አስጠነቀቁት። በዚህ መሰረት ሁሉ ታስረና በማግስቱ ሊፈጸሙ ተስማምተው ተለያዩ። ፓሆም ሌሊቱ እስከሚነጋ ቸኮለ። እንቅልፉን ካልጋው ከተኛበት ክፍልም ዝር አለም አለ። እንቅልፍ ባይኑ ዙር ያላለው ፓሆም ነገ ብሎ ምራቁን ይውጥና አሁንም ነጋው በነጋው ቀን 35 ማይሎች መጓዝ ይችላል ይላል ብቻውን ማውራቱን ቀጠለ። እንዲያውም በዚህ ወር ሌሊቱ አጠር ቀኑ ደግሞ ረዘም ስለሚል ከዚያ በላይ መጓዝ ይችላል። ከዚያም 2 ገበሬዎች ገዝቼ በቶሎ ደግሞ 2 ሰራተኞች ቀጥርና 150 ሄክታርን ሰብል አበቅልበታለሁ ተቀረውን ደግሞ ከብት አረባበታለሁ ያለ ደስታና ሲቃ እንቅልፉን አባሩበት ሌሊቱን ገፋው። ሊነጋጋስ ልካሙን በዛበትና ትንሽ ጭንፍር ሲል ቅዠት ጀመረው። በቅዠቱም ተክተክ ብሎ የሚስቅበት ሰው ምስል ይታየዋል። ትኩር ብሎ ሲያስተውለው እኛ የተዋሉት የባሽክር ሽማግሌ መሰሉት። ወዲያው ደግሞ የሚስቅበት ያ ባለ ስለ ባሽክር የነገረው ነጋዴ መሰለው። ምስሉን ባንክሮ ሲመለከት ግን ዲያብሎስ ቀንዶቹና ጥፍሮቹን እንደ ጭራሮ አንጨብሮ ከርከሮ በመሰለ ጥርሱ የሚስቅበት መሰለው። ይህም ምስል ዘግንኖት በላብ ተነክሮ ሳለ ከእንቅልፉ ነቃ። በዚህ ጊዜም ንጋቱ የአህያ ሆድ መምሰል ጀምሮ ነበርና ከውጭ ተኝቶ የነበረው አገልጋዩን ቀስቅሶ የመሬት ግዢ ጉዞውን ለመጀመር ወደ ባሽክር ሰዎች አመራ። በቀጠሮ ቀን የባሽክር ሰዎች ተሰብስቦ ጠበቁት። ፀሐይ ብቅ ማለት ሲጀምርም የባሽክር ሽማግሌ ለፓሆም ሰላምታ አቀረቡና በዚህም በዚያም በኩል አይተህ ማስጨርሰው መሬት ሁሉ የእኛ ነው፣ በፈለግከው አቅጣጫ መሄድ ትችላለህ፣ የጉዞ መጀመሪያ ይህ ነው፣ ጀንበር ሳትጠልቅ ተመልሰህ ይመችህ ይችን መስመር መንካት አለብህ ብለው ካቦርታቸውን ለምልክት ምድር ላይ አኖሩ። ፓሆም በአራቱም አቅጣጫ የተሰጠውን ድንግል ለመሬት እያየ ምራቁን ደጋግሞ ዋጠ። የሚያበቅልበት አትክልት፣ ፍራፍሬ፣ ጥራጥሬ እንደዚሁም የሚያረባቸው ከብቶች በአይነ ህሊናው መጡበት። ከዚያም አሁን ይህንን እያሰብኩ ጊዜ ማቃጠል የለብኝም ብሎ በሐሳብ ተሄደበት ዓለም ተመለሰና የቀብዱን ገንዘብ በኩባያ ውስጥ አስገብቶ ከሽማግሌው ካቦርት አጠገብ አስቀምጦ ለጉዞው ተዘጋጀ። እንዳይሞቀው ከቦቱን አልቁ መሬት ላይ ጣለው። ቀበቶውን በጥብቅ ሰንጎ ተወግቦ አሰረ። የኮዳው ውሃ ቀበቶ ላይ አንጠለጠለ። በከነትረው ጉንፍ ደግሞ ዳቦውን ከቶ የሶስት ወር ጉዝ መሰለ። ምን የመሰለ ቦቴ ጫማውን እስከ ጉልበቱ ድግጥም አድርጎ አጠለቀ። ኮፍያውንም ከናቱ ላይ ጣል አደረገ። ከዛም ለምልክት ብሎ ያዛቸውን ተመረተ የሚተከሉ ዘንጎችን አስሮ ተሸከመና ጉዞን ወደ መሳቀቅታን ተጀመረ። የባሽከሶችም ጉዞን ከጀመረበት ስፍራ ጠገብ ካለች ተራራ ሆኖ አረቃቸው ይጠጡና ይያዋኩ ይመለከቱ ጀመረ። ፓሁም ጉዞን ከመካከለኛ ፍጥነት ጀመረ። የማይል 3 4ኛ እንደሄደ ቆማልና ምልክቱን ተከተለ። ተዛም በቴሌቪዥንና በሬዲዮ ጂምናስቲክ አስተምር እንደነበረው ግርማቸው ሩግሮቹ ምጥፍ ዘርጋ ያደረገ ፈታፈታ አደረገና ጉዞን ቀጠለ። ትንሽ ራቅ ብሎም ሌላ ምልክት ተከተለ። ይቀጣ ትንሽ ራቅ ብሎም ሌላ ምልክት ተከተለ። ወደ 3 ማይሎች እንደተጓዘ ሙቀት ተሰማው። በዚህ ምክንያት በላይ የደረበውን ኮታ ወለቀና የባላግር ፍየል ዱለቱን ቅልጥም በመስተንግዶነት በልተው ያለጠረጠሩ የጦቢያ ካድሬዎች ወይም ሚኒስትሮች እንደሚያደርጉት ተካሽውን ላይ ጣል አደረገው። እንደገና ቀጣይ 3 ማይሎች እንደተጓዘ የበለጠ ሞቀው። ቦት ጫማዎቹን ማውልቆ እንደገና ተገዳ ላይ ቦምብ በቀበቶ ላይ አንጠለጠላቸው። የራቀ በሄደ ቁጥር መሬቱ ይበልጥ ያማረ ታየው። ይህን መሰለ ለመሬትማ አልፎ መሄድ የሚችል ምን አንጀታለኝ የለም ዳንስ ሌላ 3 ማይሎች ወደፊት መቀጠል አለብኝ አለና ጉዞውን ቀጠለ። ከዚያም ወደ መጣበት ዞር ብሎ ሳይ እና ተራራ ላይ ተታች መጣቸው። የባሽከር ሰዎች ከመራቃቸው የተነሳ የጥቋቁር ጉንዳን ያህል አንሰው ታዩት። ሙቀቱ እየበረታ መጣ። ፓሁምን ውሃ ጠማው። ድካም ተሰማውና ወደ ግራ ለመጣጠፍ አሰበ። ትንሽ ቆማልና እንደተለመደው ምልክቱን ተከተለ። ውሃ ጠጣ። ዳቦን በላ። ዳቦውና ውሃው ትንሽ ጉልበቱን ጨመረ። ሲያደርግለት የመታጠፍ ሐሳቡን ቀየረና ወደፊት ቀጠለ። የሜሮቱን ለምነት እየጨመረ ታየው። አቤት ይህ አካባቢ ሰሊጥ ለማብቀል እንዴት ምቹ ነው አለ በልቡ። ከአስር ማይሎች በላይ ከተጓዘ በኋላ ከፍተኛ ድካም ተሰማው። ሙቀቱም ጠነከረ። ሌሊቱን ስላልተኛ እንቅልፍም አለው። ትንሽ ከመስኩ ላይ ጭንፍሩ ማለት ከጀለ። ነገር ግን ተኝቼ ሳለ እዚህ ጀንበር ብትጠልቅስ የሚል አሰመጣበትና ይህን ስለፈራ ጉዞውን ቀጠለ። በዚህ ጊዜ ወደፊት መቀጠሉን ትቶ ወደ መጣበት ለመመለስ ወደ ግራ ታጠፈ። የመልሶ ጉዞ ለፓሁም አንቀጥ ሆነበት። ካልጫማ ሄደባቸው እግሮቹ ቆስለዋል። ጉልበቱም ተብረክርኳል። በዚያ ላይ ጀንበር ከሱ ፈጥና ብዙ ተጉዛለች። ጉር ነው መቼም ይህን ሁሉ ደክሜ ጀንበር ተመጥለቋ በፊት ባልደርስ ትልቅ ኪሳራ አይሆንም? የባሽከር ሰዎችስ እንደ ቂል ቆጥራ ያስቁብኝም ሲል አብሰበ። እንዲህ አይነቱን በወጣ በወረደ ቁጥር ፍርሃት አለው። የፍርሃቱም ሩጥ አለሰኘውና ኮፍያውን፣ ኮቱን፣ ጫማውን፣ ኮዳውን አስቀንጥሮ ጥሎ ቶሎ ለመድረስ ሩጫ ጀመረ። ነገር ግን የሚቀረው ርቀት ብዙ ነበር። ጀንበርም ትልጥቅ ዳርዳር ያለሽ ነበር። ይሄን ያለበት ሁኔታ ባጠነ ቁጥር ፍርሃት ከጸጉር እስከ ጥፍር ወረረው። ሳምባዎቹ እንደፈጠን ብረት አንጣሪ ወናፍ በፍጥነት ተነፈሱ። ልቡም ብዙ ልምድ ያለው ያናጢ ቀኝ እጅ እንዳለች የምስማር መዶሻ በፍጥነት ትለቀች። ጉሮሮው እንደ እንጨት ደረቀ። የደረቀውን ጉሮሮ በፍቅር ናህሎ መናገር እንዳቃተው ጎረምሳ ምንቅንቅ አረገው። አቁሙ ጥጥያለ የመጣው ፓሁም ወይኔስ እስከ በገብ ነፍስ ምላጣናልና ጨርሰል ልጠልቅ በንብ በተነደፈ ያን ቆም መካከለው እንደምትገኛን ጭልጭል ለምትለዋን ጀምር እንደገና ሲያያት ተስፋ እንደመቆጣለ። ነገር ግን በድንገት ደርሳል በርታ ግፋ የሚለው የባሽከርሶችን ድምጽ ሰማ። የባሽከርሶች ድምጽ እንደነዳጅ ሆነውና ኃይሉን እንደገና አሰባስቦ መሮጥ ጀመረ። ጥቂት ደቂቃዎች እንደሮጠ ቀና ብሎ ሳይ እርሱ ካለበት ቦታ ጀንበር ጠልቃለች። ጀንበር መጥለቋን የተገነዘበው ፓሁም ወይኔ ከንቱ አለና ስሩ እንደነገለ ዛፍ ጁዋ ብሎ ወደቀ። ተነስቶ ጉዞ መቀጠልም አልፈለገም። ነገር ግን የባሽከር ሰዎች በርታ ደርሳል ግፋ የሚለው ማበረታቻ አሁንም እንደቀጠለ ነበር። የማበረታቻውን ድምጽ ሲሰማ ተወደቀበት። ተነስቶ እንደገና ቀና ብሎ ደም ሲመለከት እውነትን ጀንበርን ተራራው አናት ላይ አያት። ጀንበርን ሲያይ ተስፋው እንደገና አቀጠቀጠችና ያለች ልጅ አይኗን ማጥቶ ለምልክትነት ወደ ተቀመጠው ሽማግሌው ካርታና የቀብዱ ገንዘብ ወደ ተቀመጠበት ኩባያ ሮጠ። አዛውንቱም ፓሁም ድንቅ ስራ ብዙ መሬት ያገኘው ሲሉ የምስራች አበሰሩለት። ፓሁም እጁን ዘርግቶ ምልክቲቱን እንደነካ ጀንበር ከሰማው አፎቷ ውስጥ ጥልቅ አለች። ጀንበር ጥልቅ እንዳለች ፓሁም እጁን ዘርግቶ መሬት ላይ እንደወደቀ ባፉና ባፍንጫው ብዙ ደም ተፋና ይችን ገብጋባ ዓለም እስከመጨረሻው ተሰናበተ። የጌታውን በድል መመለስ ከባሽከር ሰዎች ጋር ሆኖ ሲጠባበቅ የነበረው ባሽከሩም በፓሁም ቁመት ልክ የሚሆን 6 ጫማዎች ጉድጓድ ቆፍሮ የባሽከር ሰዎች የሸጡለትን መሬት ስጋውን ቀበረው። ነፍሱን ግን ሰማዩ ወስዶ ተእግዚአብሔር ፊት አቀረበው። እንደ እግዚአብሔር ሁሉ የሳጥናኤል መኖር የማይቀበለው የሚጠራጠር ይኖራል። ዳሩ ግን በሳጥናኤል መልክና ተግባር የሚመሰሉት ስስት፣ ጉጉት፣ ግብግብነት፣ ቅናት፣ ቅጥፈት፣ ክህደት፣ አጭበርባሪነት፣ ስርቆት፣ ጭካኔ ወዘተርፍ መኖራቸው ማን ይክዳል? እንደዚህ አይነቶች ከንቱ መንፈሶች ከክፎች ናላ ተሰቅለው እያቅነዘነዙ መቀመጫና መሄጃ ሳጥተው በስተመጨረሻው ከ6 ጫማ ተሚያንስ መቃብር እንደሚከተቱት ማን ይጠራጠራል? ክፎች ይዋሹ ያታለሉ እየሰረቁ እየዘረፉ በደሃጉሩ የረሃብ በሽታ ጦር እየሰደዱ ሀብቱን ስልጣኑን የትምርት ድሉን ሊጡን ጩልፋውን ድስቱን ወጥ እንጨቱን ሁሉ ዘርፉት ወስደው አልፎ አየሩን ጠቅልሎ ለማማግ የቃጡት የዳብሎስ የበኩል ልጆች ባላሰቡት ሰዓት ወደ 6 ጫማ መቃብር ወይም 6 ክን ከርቸል ሊገቡ ታይት ሲገቡ ታይተዋል። እንዳለመታደል በእነሱ ዱካ የተቸከሉት አዲሶቹ የዲያብሎስ ልጆችም ተበፊቶቹ መማር ተስኗቸው ሁሉን ነገር በስግብግነት ጠራርገው ለመውሰድ የኔ እያለ የሚያስለፈልፍ እርኩስ መንፈስ እያስጎራቸው ይገኛል። እንግዲህ ለአዲሶቹ የዲያብሎስ ልጆች ስንት ስልጣን ምን ያህል ሀብትና መሬት ሊበቃቸው ይችላል? መርሱን ተታላቁ ሊወ ቶልስቶይ ሰው ምን ያህል መሬት ይፈልጋል ተሚለው ጦማር ያገኙታል በማለት ጸሐፊው በላይን ሀባተ መልእክታቸውን ያጠቃልላሉ።
አርማጆቻችን የዛሬ የካቲት 21 ቀን 2013 ዓ.ም ተመረጡ ወይም እንደ አውሮፓውያን አቆጣጠር የፌብሩዋሪ 28 2021 ቅንብራችንን ሲጠናቀቅ ጥቂት ደቂቃዎች ይቀሩታል። የዚህን ስርጭት ሙሉ ዝግጅት ያስተናገድናችሁ ተኮላ ወርቁና እኔም አብዱ አሊ ነበርን። በሚቀጥለው ሳምንት በተመሳሳይ ቀንና ሰዓት እስከምንገናኝ ደህና ሰንብቱ እያልን በዚሁ እንሰናበታችኋለን። መልካም ሳምንት። ድል ለኢትዮጵያ ሕዝብ።